ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና አድማጮቻችን ይህ በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የዛሬው ፕሮግራማችን አሁን ይጀምራል። ዛሬ ስቱዲዮ እንግዲህ እኔ መርሶ እንደማገኛለሁኝ
እስክንድር
ዮናስ
እንግዲህ ሶስታችንን ዛሬ እንግዲህ ከኛ ጋር እንድትሆኑ
ማክብሮት እንጋብዛለን።
በዛሬው ፕሮግራማችን ዜናም ይኖረናል፣ የውድ ጨዋታ ይኖረናል። ከዛ በተረፈ
በእንግዲህ ሰሞኑን በሳምንቱ ላይ የነበሩ ክስተቶችን ለመዳሰስ እንሞክራለንና
ከዛ ከኢምፖርታንት ብለን ያቀረ እንትን ያገኘናቸውን ከዌብሳይትም እናቀርብላችኋለን። እስክንድር እስቲ በሰሞኑ ምን አዲስ ክስተት አለ ብለ
መጀመሪያውና ትልቁ የዚህ ሳምንት ክስተት የጠቅላይ ሚኒስትሩ ወደ ዱባይ ያደረጉት ጉዞ ነው። ይሄን በተመለከተ ያው ታላላቅ ሚዲያዎችም ዘግበውታል። በተጨማሪም ብዙ ነገሮች በዚህ ጉዟቸው ላይ ትልልቅ ነገሮችን ለኢትዮጵያውያኖች ለዛ ለሚኖራቸው ንግግር በስቴዲየም ውስጥም ሴቶችንም በተመለከተ አሰባሶ ኢትዮጵያውያኖችን ለማግኘትና በኢትዮጵያውያኖች በአረብ ሀገራት በሚኖር ኢትዮጵያዎች ላይ ያሉትን አንዳንድ ችግሮችንም በማንሳት መፍትያቸውንም በማፈላለግ ጥሩ ሂደቶች ተካሂደዋል በዚህ ሳምንት ውስጥ ብለን እናምናለን።
በዚህ ማንሳት ይሄ የጠቅላይ ሚኒስትሩ ጉዞ ማለት ጉዞ ብቻ ሳይሆን የራስ የሆነ መልካም አጋጣሚዎች ይመጣ ነው። በፊሊፒን ኢትዮጵያ ቱሪስት ወረብት ሳለይ በዛ ሀገር ላይ ከ200 በላይ የሚጠቁ የተለያዩ ሀገራት ዜጎች አሉ። እነዛ ሁሉ ያለ ተፈቀደላቸው ለኢትዮጵያ ብቻ የቤተክርስቲያን እንዲሰራ የንጉሱ እንደተፈቀደ ጠቅላይ ሚኒስትሩ ተሰሯል
እና ትልቅ መሬት ነው የተሰጣቸው።
ትልቅ ቦታቸው እዛ መንጽር በተለያዩ ምክንያቶች በተጠርጥረው የታሰሩ ኢትዮጵያን እስረኞችን ይዞም ለማስመለስ ድርድር ያደረጉበት ሁኔታ አለና የጠቅላይ ሚኒስትሩ ጉዞ ለኢትዮጵያ መልካም ሜዳቸው መልካም አጋጣሚ ነው የሚለው ነው።
በጣም ጥሩ እንትን ነው። ሌላው ደግሞ የጽናት ለኢትዮጵያ የሚለው ግሩፕ ሰሞኑን ስብሰባ አድርገው ነበር እና በኢትዮጵያ ውስጥ የልዩ ኃይል የሚለው እንትን መቅረት አለበት ወይም የለበትም የሚለው እንትን ላይ ትልቅ ዲስከሽን ነበር እና እሱን
እነዚህ ልክ ለትልቅ ኮንፈረንስ ነገር በአዲስ አበባ ውስጥ አካሂደዋል። ጽናት የሚሉት ይህም ክልሎች ያላቸውን ልዩ ኃይል በተመለከተና የኢትዮጵያ ወደፊት ምርጫው ላይ ያሉ ስጋቶችን በተመለከተ የክልል እና የፌደራል መንግስት ልዩ ኃይሎች በሚል በህገ መንግስቱ ላይ እንዴት ነው ህገ መንግስቱ እንዴት ይመለከታቸዋል እነዚህ ላይ እና ለወደፊት ለምርጫው ለሚካሄደው ምርጫ እነዚህም አንዱ ለቻሌንጅ ይሆናል ተብሎ የሚገመቱት የክልል ኃይሎችን በተመለከተ የተደረጉና መንግስት ወደፊት ምን አይነት መሮች መከተል አለበት የሚል ካንዳንድ ሰዎች ልምዳቸውን ያጋሩበትና ጠቃሚ ውይይት የተካሄደበት ነው። እዚህ ሳምንት
እየገመተ በሚመለከት ከአባይ ሚዲያ ላይ ላይ የተላለፈውን እናሰማቸው
ጠቃሚ እንትን ስለሆነ ለአድማጮቻችን እሱንም ሳምንቱን ክስተት እናሰማቸው።
ሌላው ደግሞ የአቶ ጃዋር ጉዳይ ነው። አቶ ጃዋርና ምርጫ ቦርድ ተፋጠዋል። ጃዋርና እንግዲህ የሱ መሰለቻቸው ደግሞ አሁን እንግዲህ ዲፌንስ ሜካኒዝም ነው መሰለኝ ዶክተር ብርሃኑም ፕሮፌሰር ብርሃኑም የውጭ ዜጋ እንትን ብራቸውና ነሚል እንትን በዛ ያንን እንትን ለማለት እና ስካውን ጃዋር የአሜሪካን ትኑን እንዳልመለሰ ነው እንትም ይለው
ይሄን በተመለከተ ያው ምርጫ ቦርድ ጽፈት ቤት አላፊውም ወይዘሪት ብርቱካን የሚደክሳ ህጉን ጠንቅቀው የሚያቁና ህግ በተከተለ ሁኔታ የሚሄዱበት ሁኔታ ስለሆነ በዚህ ላይ ዶክተር ፕሮፌሰር ብርሃኑ ነጋም ሆነ የሱን ህግን ተከትሎ የሚሄድ ነው ግን ይሄ ሰው ይሄን አድርጓል ስላለ አንድ ሰው ህግን ስለተላለፈ ሌላው ህግ መተላለፍ ከህግ ተጠያቂነት የሚያድን አይደለም እንደገናም የዜጎችን ጉዳይ የሚመለከት ራሱን የቻለ አለ እንደውም እንደ ግል ሐሳብ ቀድሞ አንድ ሰው የውጭ ዜግነት ካለው ሀገሩ መልሶ የራሱን የኢትዮጵያን ዜግነት ለማግኘት ከፈለገ የራሱ ሂደት አለው የፖለቲካ ድርጅቱ ኢትዮጵያዊ ብሎ ሊሰጥም አይችልም ከዚህ ቀደም አውጥቶት የነበረው እንደውም ራሱ ኤፌኮ የሰጠው መታወቂያ አለ ያ ራሱ መስጠት አይችልም የዜግነትን መስጠት የሚችለው ራሱ የኢትዮጵያ ዜጎች ጉዳይ ኩነት የሚመለከተው አለ ህግና ደንብ ተመልክቶ ያ ሊሰጥ ይችላል እንጂ ኦፌኮ ራሱ መስጠት ህጋዊ እውቅናም የለውም የሚል አስተያየት አለኝና
በዚህ ላይ መሰረት እኮ እንትሩን ሊያ ከመርጫም ሊያስወግዳቸው ይችላል
ህግ ወጥ ነው እንደ ምክንያቱም ራሱን የቻለ ዜግነትን በተመለከተ የራሱ ህግና ደንብና አሰጣጡንም አንድ ሰው ከራሱ ከኢትዮጵያ ዜግነት ወደ ሌላ ከሌላም መልሶ ደግሞ ወደ ራሱ ለማግኘት የራሱ ሂደቶችም አሉ ህግን ተከትሎ ህገ መንግስቱ የተቋቋሙ እንትኖች ስላሉ በዛ ሁኔታ ነው መሆን የሚሆነውና ቀድሞ ራሱ ኤፌኮ በመልኩም ቋንቋም ብዙ የውጭ ዜጎች በበልጣ ሶማሌም ሱዳንም ሌሎችም ኢትዮጵያን ጋር በመልኩም ተመሳሳይነት ቋንቋውንም የሚናገሩ ብዙ አፍሪካ አውኖች አሉ እንደዛ ማለት አይቻለም ይህ ራሱ ያባባሉ በህዝብ ላይ እንደመሳለቅ አድርጌ ነው የምቆጥረው ምክንያቱም ትልቅ ክስተት ነው ማለት ፖለቲካ ላይም ተጽዕኖ የሚያመጡ ሂደቶች ናቸው እነዚህ
ሌላ ዮናስ መታነሳው ነገር አለ?
ቴንክ ዩ።
ስለዚህ አሁን አንድ ሙዚቃ እናሰማና ከዛ በኋላ የጽናት ለኢትዮጵያ የሚለውን የነበረውን ዲስከሽን ኢምፖርታንት ስለሆነ እሱን እናሰማቸዋለን። እስከዛው ተከታተሉን።
Garuni gozi, sijara da gudo da jabale. Garuni gozi. ተግባለ አርሜን ባላ ገኘናሽ ጭንቀለ ጉድና
መጀመሪያ ወደ ዋናው ጉዳይ ከመግባቴ በፊት አገራችን ያለችበት ተጨባጭ ሁኔታ ምንድነው የሚለውን ባውራ ደስ ይለኛል። ቆሜ ላውራ? እሺ። ኦኬ። እና ተጨባጭ ሁኔታችን ምንድነው የሚለውን በደንብ ማስመር ፈልጋለሁ። እና በሀገራችን ያው እንደምታውቁት አሁን በአሁኑ ጊዜ የዘውግ ፖለቲካ ቆይቶብናል ብዙ አመት 27 አመት 30 አመት እንበለው እና ይሄ የዘውግ ፖለቲካ አንደኛ ህገ መንግስታዊ መሰረት አለው ህጋዊ ሆኗል ከዛ በተጨማሪ እሷል በቃ ብሎ ደግሞ የሚዲያና የትጥቅ ባክደማውን ይዟል በጣም እሱ ሁለቱ አስፈሪ ነገር በህገ መንግስቱ አንደኛ እኔ አሁን በግሌ ምን ብያምናለሁ ዘውግ ብቻውን ፖለቲካ ሊሆን አይችልም የኔ እምነት እሱ ብዙ ማስረጃዎችን ማቅረብ ይችላል እሱ ለዛሬ ቆየንና ግን ዘውግ ራሱ ፖለቲካ መሆኑ ሳይንሰው በህገ መንግስት መቀመጡ ሳይንሰው አሁን ለውጥ ከተባለ ወዲህ ደግሞ ህወሓት የበላይነት ከተወገደ በኋላ ደግሞ በሚዲያና በትጥቅ ኦፍ ኮርስ ይሄ ትጥቅ የሚለው በህወሓትም ዘመን የተጀመረ ነው አሁን የተጨመረው ነገር ትጥቅ የሚለው ትጥቅ ማለት ይሄ ልዩ ኃይል ማለት ነው እንግዲህ የዘውግ ፖለቲከኝነት በብዛት ስሜት ነው ያ ስሜት በሚዲያ ሲታገስ ያ በሚዲያ ደግሞ የተሟሟቀ ስሜት ከጀርባው ደግሞ ትጥቅ ሲያይ ምን ይከተላል? ይሄ እንግዲህ መገመት ትችላላችሁ። እና ሩዋንዳ ለምሳሌ ብትወስዱ ሩዋንዳ ላይ ሶስቱም ነገሮች ተከስተዋል። አሁን እኛ ሀገር ያሉት ትጥቅ ነበረ፣ ሚዲያ ነበረ፣ ይሄ የዘውግ ስሜታዊነት ነገርም ነበረ። ፖለቲካው ዘውግ ሆኖ ነበር። ግን የነሱ እንደውም ይሻለው ምንድነው እንደኛ እንደውም ማህበራዊ ሚዲያ የለም በዛ ላይ አንድ ሚዲያ ናት ያን ሁሉ ነገር ያመጣችው ስለዚህ በጣም በጣም ትልቅ ነገር ሆኖ የሚታየኝ እኔ በዚህ ሰዓት ያለው ተጨባጭ ሁኔታ የዘውግ ፖለቲካ በትጥቅና በ
ዋው
በሚዲያ ታግዟል ሲደመር ገመንግስቱ የቆየ ነገር አለ ይሄ በጣም አስፈሪ ነው ሁለተኛው ተጨባጭ ሁኔታ ክልሎችና ክልሎች ፍጥጫ ላይ ናቸው ክልሎች በምን የቆሙ ናቸው በዘውግ ክልሎችና ክልሎች ፍጥጫ ከመሆናቸው በላይ የክልል መሪዎች ተብሎ የተቀመጡ ርዕሰ መስተዳድር ተብሎ እንግዲህ ከኛ ከተራው ዜጋ ከኔቢጤው ዜጋ በጣም የተሻሉ ረጋ ማለት ያለባቸው ማስተዋል ያለባቸው ኃላፊነት የሚሰማቸው ሰዎች ሜዳ ላይ ሲገናኙ ምን እንደሚያወሩ እናቃለን ፍጥጫው በዛ ይገለጻል ቢያንስ ህዝብ ለህዝብ እንኳን ቢፋጠጥ እንኳን አልሆነም እንጂ ማቀዝቀዝ የሚገባቸው ሰዎች አደባባይ ወጥተው ምን ይያወሩ ነው የነሱ ወሬ ሪፍሌክሽን የነሱ ስሜታዊ ንግግር ሪፍሌክሽን ባንድ ዘው ቀደም እንዳልኩት ባንድ ክልል ማል ፍጥጫ አለ ባንድ ክልልና ባንድ ክልል ብቻ ማል አይደለም ባንድ ክልል ውስጥ የሚኖሩ የተለያዩ ዘውቆች ኤክስ የሚባል ሪጅን ሰዱኝ ያገር እዛ ሪጅን ውስጥ በሆነ ዘውግ ነው የሚጣራው አይደለም የኛ ሪጅን ግን የዛ ዘውግ ብቻ ህዝብ አይደለም የሚኖረው ስለዚህ በዛ ዘውግ ውስጥ በዛ ክልል ውስጥ የሚኖሩ የዘውጉ የክልሉ ባለቤት ከሆኑ ዘውጎች ውጪ ባሉና ባለቤት ነን በሚሉ ማል ፍጥጫል እነዛ ሰዎች ብዙ አመት አብረው ይኖሩም ቢሆኑ ቀደም እንዳልኩት በሚዲያውና በጦር መሳሪያው ምክንያት ግላዊ አሁንኛ ኤሊቱ ነው ህዝቡ ምንም አይልም ህዝብ ይሄ ውሸት ነው ይመስለኝ ህዝብ ለህዝብ ራሱ ጤነኛ ነን ወይ እሱ ምን ያሳስበኛል ለምን በሚወራው ምክንያት በእርግጥ ህዝብ ምንም አላለም ማለት እንችላለን ጥያቄ አለ ምክንያቱም ህዝብ ለህዝብ ነው የሚጫረሰው አንድ ባለስልጣን ሄዶ ህዝብ ሲገል አይተናናቅ ህዝብ ለህዝብ እንዴት ነው የሚታየው ብንሸሽገው ዋጋ የለው ተጨባጭ ሁኔታችን ይሄ ነው ሁለተኛው የክልል መዋቅርና የሴንትራል መንግስት ወይ ፌደራል መንግስት ግንኙነታቸው ትክክለኛ ህግን የተበቀ አይመስለኝም ክልሎች በጣም እየፈረጠሙ ነው የዚህ መፈርጠም ምክንያት ቀደም እንዳልኩት ሚዲያዎችና ትጥቁ ነው ያመጣው ነገር ሌላው ተጨባጭ ሁኔታ በአገራችን ውስጥ አገር የሚባለው አንድ መንግስት ያለው አገር አገረ መንግስት በመንግስትና በህግ ነው የሚተዳደረው እኔ ሳቅ አሁን ግን የምንተዳደረው በስሜት ሆኗል እከሌኮ እንደዚህ ያለ እከሌ እንዲህ ካለ ጉዳችን ይፈላል አንድ ሰው ደሞ ተነስቶ ኢትዮጵያማ መኖር አለባት ካለ ደስ ብሎ እናወራለን እከሌ ዛሬ ኢትዮጵያ መኖር አለባት የሆነ ዘውግ የሆነ ሰውዬ ኢትዮጵያማ መኖር አለባት አለ ብለን ደስ ብሎን ይውላል ሳይል ደሞ ተጨንቀንናል ስለዚህ ውሏችን ከሰዎች ስሜት ጋር ሆኗል የሚያያዘው ስለዚህ ስሜት በህግን ተክቷል ማለት ነው ሌላው አሁን አገራችን ውስጥ ያለው ነገር ያው ምርጫ እየመጣ ነው የምርጫ ውጤት ግን ለመቀበል የተዘጋጀ ህዝብ ነው ወይ ያለው እኔ አይመስልኝም የምንድነው የምርጫ ወንበር የፓርላማ ወንበር ይሄን ያህል መያዝ አለብኝ ብሎ አስልቶ የተቀመጠ ሰው አለ ከዛ ወንበር አንድ ፍሬ ብትነካ ምንድነው የሚሆነው ምርጫ ቦርድ ይሄን ነው አንተ ያሰብከው ሊሆን ይችላል ግን ያገኘው ወንበር ይሄ ነው ቢባል 10 ወይ 5 ቢጎል ይቻ ሀገር በሰላም ትኖራለች አይመስልኝም ካልኩሌት አርጎ የተቀመጠ ብዙ ሰው አለ ስለዚህ እሱን ደሞ ብዙ ጊዜ እንደምታቁት ለምርጫ የሚወጣ ሰውና ውጤቱ ሊለያይ ይችላል ብዙ ጊዜ ስለዚህ እሱን ማን ወንድ ነው አሁን ያን ሰው ይሄ አንድ ወንበር የሚያጎልበት በጣም አሳሳቢ ነው ያሳስበኛል እሱ ሌላው አገራችን ውስጥ ከምርጫው ጋር ያይዤ ማውራው ነገር ምርጫ ማለት የሀገራዊ ምርጫ በፓርቲዎች መካከል የሚደረግ ነው ውድድር ነው እኛ ሀገር ግን የፖለቲካ ፓርቲ ምርጫ ቀርቶ የሐሳብ ውድድር አይደለም የዘው ውድድር ነው ምርጫ ቀርቶ ስፖርታችን የዘው ውድድር ነው በስፖርት ራሱ እንጣላለን በዘውግ የስፖርት ግጥሚያ ባንክስን መሰረት ማህበርስን መሰረቱ ላይ የዘውግ ነው እና ያንስ ስፒሪት ይዘን ስለኖርን የኔ ዘውግ በመርጫው መሸነፍ የለበትም የሚል ጀብደኝነትም ይዘን ነው የምንጠብቀው ምርጫው ስለዚህ እሱ በጣም አስቸጋሪ ነው ሌላው ነው የመጨረሻው የተጨባጭ ሁኔታ ትንተና የሚያበቃው የመጨረሻ ማረገው አንድ ነገር ምን ይባላል አንድ ሀገር የህልውና መሰረት የሚያደርገው ፕሪዲክተብል ይባላል በእንግሊዘኛው በአማርኛው ተገማችነት አገሪቷ የተገማችነት ችግር ውስጥ ናት አሁን ያለችው ነገ ምን እንደሚፈጠር አናቅ ስለዚህ ሀገራችን በከፍተኛ የሆነ የተገማችነት ችግር ውስጥ ነው ያለችው ምን ይመጣል የሚለው አሁን አሜሪካን ሀገራው ይፈልገ ቢሆን አሜሪካ ትፈርሳለች ብሎ አይፈሩ በቃ እንደማትፈርስ እርግጠኛ ናቸው እኛ ግን በምንም ነገር ላይ እርግጠኛ አይደለም ዛሬ ትልቅ ባለስልጣን ተገልሎ ሊያደር ይችላል እኔም ከዚህ ሶጣ አንድ ሰው የሆነ ነገር ሊያደርገኝ ይችላል ምንም ፕሪዲክተብል አይደለም ሀገራችን ያለችበት ሁኔታ ይሄ አጠቃላይ ሁኔታችን ነው ከዛ ይሄን አጠቃላይ ሁኔታ ባንድም በሌላው የልዩ ኃይሉ መኖር ኢንፍሉዌንስ ያረጋዋል ኢምፓክት ያረጋዋል እንዴት ነው የሚያረጋው የሚለው ልይ እና ኔጌቲቭ ነው በኔጌቲቭ እንትም ይለው ኢንፍሉዌንስ የሚያረጋው ያገራችን ሁኔታ የልዩ ኃይሉ መኖር ማለት ነው እና መኖሩ ትክክል አይደለም እኔ እንደዛ ነው ማምነው ትክክለኛው ነገር እሱ ነው ይመስለኝ እንዲኖር አልፈልግነው ለምንድነው የሚለውን ቶልቶሎ ብዬ ላምቃ አንደኛ ራሱ ልዩ ኃይል የሚለው ነገር ህገ መንግስታዊ አይደለም እንደምታውቁት እዚህ ሀገር ሁሉም ህግ የሚወጣው ከህገ መንግስቱ ነው ይሄ ልዩ ኃይል የሚባል ነገር በህገ መንግስቱ የለም በህገ መንግስት ያለው ክልሎች ፖሊስ ማሰልጠን ይችላሉ ማዕከላዊ መንግስት ወይ ፌደራል መንግስቱ የውጭ ግንኙነት ያደርጋል ሚት መከላከያ ያሰለጥናል እንደዚህ ነው እንግዲህ ካረንሲ ያደርጋል ተብሎ ተለይቶ ተቀምጧል የክልልና የፌደራል መንግስት ስልጣን በማንኛውም ስልጣን ውስጥ ግን ልዩ ኃይል ያሰለጥናል የሚል ለማንኛውም አልተሰጠም በነገራችን ለክልልም ለፌደራል መንግስት የፌደራል መንግስት ወታደር ነው ማሰልጠን የሚችለው መከላከያ ሀገር መከላከያ ማለት ነው የክልሎች ደግሞ ፖሊስ ነው ማሰልጠን የሚችሉት ስለዚህ ልዩ ኃይል የሚባል ነገር የለም በአዋጅ ወጥቶ ነው የሚባል ነገር ያኔ ነው በደንብ እንግዲህ ስለማላቅ ይሆናል በአዋጅ ወጥቶ ነው የተደረገው ይባላል በፊት ኢህአዴግ እንደመጣ መሰለኝ ወደ ስልጣን እንደመጣ እንደዛ አይነት ነገር ሰማሁኝ አንድ ሰው ሲያወሩ የሚሊተሪ ምሁር ናቸው አንድ ሚዲያ ላይ ሲናገሩ ይስማውት ልክ ኢህአዴግ እንደመጣ ምንድነው ፈጥኖ ደራሽ የሚል አቋቁሞ ነበር ያን የሚያርገው እርግጠኛ ነኝ በአዋጅ ነው በፓርላማ በአዋጅ ነው ግን አዋጅም ደግሞ ከህገ መንግስት ጋር መግጠም አለበት እንግዲህ ስለዚህ ህገ መንግስቱ የማይፈቅደው አዋጅ ማውጣት አይቻልም በፈልጋችሁት በሉት አሁን አንዳንድ ሰዎች ከዛ ሳይድ ልዩ ኃይሉ እንዲፈርስ የማይፈልጉ አካላት የሚያነሱት ነገር ሰማለሁ እነሱ ምን እንደነው በአዋጅ ነው እንችላለን ሌላ ሀገር ማለም እና ምን ይላሉ አይሆንም አዋጅ ሲወጣ ማንኛውም የህጎች ሁሉ በላይ ህገ መንግስት ከህገ መንግስቱ የሚጣረስ ወይም በህገ መንግስቱ ያልተፈቀደ ነገር ህግ አርጎ ማውጣት አይቻልም ስለዚህ አዋጅም አቶ መለስ አስደረገው ከሆነ ያን የሚገቡ ወደ ስልጣን ትክክል አይደለም አዋጅም ቢሆን ማለት ነው እንግዲህ ያኔ ሰው ይሆን ማገነን ስለነበሩ አይ ይሄ ከህገ መንግስቱ ጋር ይጣረሳል ማለት አይቻልም ስለማይቻል ታልፎ ይሆናል ስለዚህ ግን አሁን ደስ በሌላ ስተት መደገም የለበትም እንግዲህ ለውጥ መጣ ከተባለ እሱ ነገሮች ቻሌንጅ ማድረግ አለብን ማለት ነው ብዬ ነው ማስበው ስለዚህ እንትና አይደለም ነው ባጭሩ ህጋዊ አይደለም ከዚህ ከህጋዊ ካለመሆኑ ጋር ብሮም የሚመጣው ነገር ደግሞ ምንድነው ልዩ ኃይል የሚባል ከሌለ ለምሳሌ መከላከያ ጥፋት ቢሰራ የሚጠየቅበት የህግ አግባብ አለ ፖሊስ ጥፋት ቢሰራ የሚጠየቅበት የህግ አግባብ አለ ለምሳሌ መከላከያ ላንሳላችሁ መከላከያ ዘር የለው ዘውግ የለው ለሀገር ነው የሚሰራው ነው አይደለም ኖርማሊ ለሀገር ካልሰራ ለዘውጉ ሲያዳላ ከተገኘ ይጠየቃል ልዩ ኃይል ግን በዚህ መንገድ ልጠይቋችሁ በምን ልትጠይቁታላችሁ ህጋዊ አይደለም አንድ ነገርኮ በህግ ሲወጣ ተጠያቂነቱ አብሮ ይወጣል ፖሊስ ጥፋት ካጠፋ እንደ ፖሊስ የኔን ማረክ ሲገባው አንተ የኔን አላረክም ብላችሁ ጠይቃላችሁ ልዩ ኃይል ግን በፖሊስም መጠየቅ አይቻልም በመከላከያ መጠየቅ አይቻልም ስለዚህ ማይጠየቅ አካል ነው ማለት ነው መብት ብቻ ያለው ግዴታ አይደለም አካል ሆነ ማለት ነው ተጠያቂነቱ ለዘውጉ ነው ለዘውጉ ትክክል የመሰለው ነገር ደግሞ ህጋዊ ሆነ አልሆነ ያረጋል ማለት ነው ስለዚህ እሱ በጣም አስቸጋሪው ነገር ይሄ ነው ዋናው ነጥብ ሁለተኛው እንግዲህ ፖሊስም አትሉትም መከላከያም አትሉትም እና ፖሊስ የሚታጠቅበት መጠን የትጥቅ መጠኑ አለ የቁጥሩ የስልጣናው መጠን አለ እንግዲህ ከፖሊስ በላይ ነው አንዳንዴ ከመከላከያም በላይ ይሄዳል ስለዚህ ስካፍንጃ የታጠቀ ነው ቀደም እንዳልኩት ተጠያቂ ያለውን አካል ስካፍንጫ ታጥቆ ሊመጣም ይችላል ነገር ማሰብ ነው እንግዲህ ሌላው ስሙ እንደው ለምሳሌን በልና የአፋር ልዩ ኃይል የኦሮሚያ ልዩ ኃይል የአማራ ልዩ ኃይል ነው የሚባለው ከፊቱ ያስከተለው ስም የዘውግ ስም ነው ስለዚህ ልዩ ኃይልነቱ ወገንተኝነቱ ለማን ነው ለዘውጉ ነው ማለት ነው ቀደም ምን ተጨባጭ ሁኔታዎችን ሳነሳላችሁ ፍጥጫ አለ ብለናል በዘውጎች ማለት ፍጥጫ አለ እንደገና በክልሎች ውስጥ ሌላ ተብሎ የሚቆጠሩ ህዝቦች ላይ ከፍተኛ የህልውና ስጋት አለ ለምሳሌ አፋር ሀገር የሚኖር ጉራጌ አማራ ሀገር የሚኖር ጉራጌ ሌላ አዘር ተብሎ ነው የሚቆጠረው የክልሉ ሰው አይደለም ስለዚህ ያ ጉራጌ አማራ ክልል ከአማራው ጋር ቢጋጭ ወይም ከአፋሩ ጋር ቢጋጭ ይሄ የአፋር ልዩ ኃይል ከማን ጋር የሚወግ ነው ተበድሎ እንኳን አይቆምለትም ለዛ ሰው አዘር ነዋ ልዩ ኃይል የአፋር ልዩ ኃይል ነው የተባለው የሱ ጉዳይ የአፋር ጉዳይ ነው አፋርን የነካን ሁሉ ማጥፋት መደምሰስ ነው ማለት ነው ስራው ስለዚህ እዚህ ውስጥ ፌርነስ ጀስቲስ ህግ የበላይነት እና ማንሳታችሁ በጣም አስቸጋሪ ይሄ ነው። ሌላው ሀገራዊ ህልውናን አደጋ ላይ ነው የሚጥለው። አሁን አይታችሁ ከሆነ እንዳለ ክልሎች የወታደር ትሪት ጀምረዋል። አሁን ትሪት ማሳየት አሁን ትግራይ ክልል ትሪት እያሳየ ነበር። ሶማሌ ክልል 2000 ልዩ ኃይል አሰልጥኗል። አማራ ክልል ሲያሰለጥን የቆየው እንግዲህ ያለ ኦሮሚያ ጭራሽ አዲስ አበባ ላይ ሄዱን ያረጋ ሁላ አሰልጥኗል ሲባል ሰምቻለሁ። ካን ካራክተር ወር ካምስቶ በፊት ወደ 3000 የሚደርስ ስለዚህ ሁሉም እስካፍንጫው በታጠቀ ልዩ ኃይል ተከቦ ነው ያለው። እና የክልሎች ለፌደራል መንግስት ማይታዘዙት ልዩ ኃይሉን ተማምነው ነው። በልዩ ኃይልና በመከላከያ መካከል ተኩስና ተገፍቷል። ያው አማራ ክልል ታውቃላችሁ። ስለዚህ ይሄ ነገር በጣም አገራችንን አደጋ ውስጥ ወደ እርስ በርስ ፍጅት የሚከተል ነገር ነው። ምክንያቱም ያለው መንግስት አሁን መዋቅሩን ምንም ብታዩት እንዳለ በዘውግ የተያዘ በኔትወርክ የተያዘ ነው፣ በህግ አይደለም። ስለዚህ ያንን ኔትወርክ የሚያዙ ሰዎች የሚሉት ነገር ህግ ነው እዚህ ሀገር። ስለዚህ አንድ ቀን ይሄ ኢኩሊብራሙ ፈርሶ ትንሽ ተዛብቶ አሁን የያዘ ነገር ነው። እንደውም አንዳንዴ ህግም ምንም ነው ብዬ አላስብም። የሆነ ብቻ ይዞናል፣ የሆነ ሱፐርፊሻል የሆነ አካል። ያ ነገር ትንሽ ዘነፍ ካለ ወደ ማያልቅ መተላለፍ ውስጥ ነው የምንገባው። በክልሎች መሀል ብቻ አይደለም፣ ቅድም እንዳልኩት በክልል ውስጥ መጤ የሚባሉ ህዝቦች አሉ። እነዛን ህዝቦች እና ዋናዎቹ ኢንዲጂነስ የሚባሉት ግጥሚያ ከጀመሩ ልዩ ኃይል ለማን ነው የሚቆመው? ለኢንዲጂነሱ። ስለዚህ ከፍተኛ አልቂት ውስጥ ነው መንገባው ብዬ ነው ማስበው። እኔ በጣም አንጀቴ ነው ነገሩ ማየው። ሌላው ህግን ማስከበር አስቸጋሪ ሆኗል። ይሄ የልዩ ኃይል ጉዳይ የኔ ሌባ የሚባል ሌባን የራሱ የሚያደርግ የዘውግ አስተሳሰብ መጥቷል። አሁን እኔ ከሰረኩኝ የዘውግ ሰዎች ጋር እጄ ከገባሁኝ ንጹህ ሆናለሁ። በቃ ምንም ማን ይነካል? እስኪ ያንስ ሌባን ወይም ወንጀለኛን አሳልፎ መስጠት ወይም አለመስጠት የዘውግ ፕራይድ መለኪያ ሆኗል። ፕራይድ ክብራችን ተነካ። የኔ ሌባው ሰውዬ የኔ ዘውግ ስለሆነ ከታሰረ ወይም ወንጀለኛው ከተያዘ የዛ ዘውግ ክብር ጎሏል ተብለን ወደ ማሰብ ተይዟል። ስለዚህ ህግ ማስከበር በጣም አስቸጋሪ ሆኗል አሁን ማለት ነው። እና የልዩ ኃይል መኖር የህግ የበላይነትን የሚፈታተን ጉዳይ ነው ብዬ ነው የማስበው። ለምንፈልገው ምንም ጥያቄ የለውም። አገር የሚቀናው የሚቆመው የሚጸናው መንግስትም በህግ ነው እንጂ በወታደር አይደለም። የህግ የበላይነት በሌለበት ሀገር አገር ማቆም አይቻልም። እሱን ነው የሚለው። ሌላው ያው በጀት አለ፣ እሱን ታውቁታላችሁ። በጀት ኢምፕሊኬሽን አለው። ወታደር ማሰልጠን በጀት ኢምፕሊኬሽን አለው። እሱን ያው ምንም ማብራራት አያስፈልገውም። ሌላው በጣም የሚያስጨንቀው ነገር ደግሞ ምንድነው፣ እነዚህ ልዩ ኃይሉ እንደምታውቁት ኢመደበኛ ቡድኖች አሉ እዚህ ሀገር። ኢመደበኛ ማለት ፋኖ፣ ቄሮ ምናምን የሚላቸው ማለት ነው። እነሱ ኢመደበኛ ቡድኖች ከልዩ ኃይሉ ጋር ትስስር አላቸው። አንዳንዴ ግን መለየት ራሱ ያስቸግራል። እና ልዩ ኃይሉና ኢመደበኛ ቡድኑ ስጋት ነው እዚህ ሀገር። እንደው ልዩ ኃይሉ ባይኖር እንኳን ወታደሮቹ የዘውግ ወገንተኝነት ባያሳዩ እንኳን ይሄ ፋኖ ቄሮ የሚባሉ ነገሮች አንድ መስመር እስካልያዙ ድረስ የሀገር ስጋት ናቸው፣ ብቻቸውም ማለት ነው። ከዛ ሲደመር ልዩ ኃይል በጣም አስቸጋሪ የሚሆነው ማለት ነው። እና ሌላው ይሄ ትንታኔ ነው፣ መሳሳት ይችላሉ፣ ግን ትክክል የሚመስለኝ ነው፣ የራሴ እይታ ነው። እንደምታውቁት ከዚህ በፊት እስከ 27 ዓመት በቆየንበት ሰዓት ሰዎች ወደ ስልጣን የሚመጡት በችሎታ በእውቀት አይደለም። ከዚህ በፊት መተዳደሪያ የሌላቸው ሰዎች ባለስልጣን ይሆናሉ። ስለዚህ ስልጣኑ ናቸው ይሆናል ማለት ነው፣ መተዳደሪያቸው ይሆናል። አሁን ትንሽ ለውጥ መጣ ተብሎ እነዛ ሰዎች በአዋቂ ተኩ ከተባለ ከስልጣናቸው ላለመውረድ ዘውጋቸውን ሽፋን ያደርጋሉ። ላለመነሳት ዘውጋቸውን ሽፋን ሲያደርጉ ደግሞ የዘውግ አክቲቪስት ኔትወርክ ይዘረጋሉ። ይሄ ማቀው ነው የምነግራችሁ። ይዘረጉና ለህዝብ አሳቢ ሆነው በህዝብ ስም ራሱ ከስልጣኑ ላለመነሳት ማለት የፌስቡክ አክቲቪስት ያሰማራል። ምን ይላል? ጄኒን ያልሆነ ቅን ያልሆነ ነገር ማለት ነው። ከዛ ማያውቀው ሰው ደግሞ ከዘሩ ጋር ያገናኛል። በዚህ ምክንያት ልዩ ኃይሉና እነዚህ በፊት ያለ ችሎታ የተቀመጡ ባለስልጣናትና ኢንፎርማል ግሩፑ ወይም የመደበኛ ያልኳችሁ ኮሊዥን ፈጥረዋል፣ ግንባር ፈጥረዋል። እሱ በጣም አሳሳቢ ነው ማለት ነው። እኔ የማየው ነገሩ እንግዲህ እንዲህ ነው ሳጠቃልለው። የሀገራችን ስጋት ተጨባጭ ሁኔታ ዳይሬክትሊ ወይም ኢንዳይሬክት በቀጥታ በተዘዋዋሪም ከልዩ ኃይሉ ጋር ግንኙነት አለ። ስለዚህ ልዩ ኃይሉ በቆየ ቁጥር ስጋታችን እየጨመረ ነው የሚሄደው። በተለይ አሁን ምርጫ እየመጣ ነው። እኔ የሚያሳስበኝ ምንድን ነው፣ ምርጫ ወንበር ካልኩሌት አድርጎ የተቀመጠ አካል አለ። ስለዚህ ትክክለኛው ዛሬ ህዝቦጣለ ማለት የወጣው ላይ መጣ ማለት አይደል ሜዳ ላይ ያየው ሰው ተስፋ አርጎ የሚጠብቅ ሰው አለ እንደገና ኢቭን እንኳን እውነቱን ያወቀው ማገር የምትበጠበት የሚፈልግ ሰው አለ በምርጫም ያለ ምርጫም ማገር መበጥበጥ አላማው አርጎ የተነሳ አካል አለ እሱ አካል የሚደገፈው በልዩ ኃይሉ ነው እና ከምርጫው ጋር በተያያዘ በተለይ እጅግ በጣም አስፈሪ ነው እና ምን ይደረግ ወደሚለው ሲነሳ እኔ እንግዲህ በኔ እይታ በኔ ግንዛቤ ምን ይሻላል ለሚለው ነገር እነዚህ ሰዎች ከፖሊስም በላይ ናቸው ልዩ ኃይሉ ፖሊስ ውስጥ ማድረግ አይቻልም አንደኛ ትጥቃቸው ምናቸው በላይ ነው ሁለተኛ ደግሞ ዘውግ ነው አሁን ዘውግን ፖሊስ ላርግ ካላችሁ እነዚህ ሰዎች ስማቸው ይቀየርና ፖሊስ ሆኖ ነው የሚቀመጡት እሱ ዞሮ ዞሮ የዘውግ ወገንተኝነታቸውን አይቀይረው ስለዚህ መከላከያ ውስጥ ሆኖ ፊውዝ ምንድነው ፊውዝድ መሆን አለባቸው ፊውዥን ምንድነው መርጅ መሆን አለባቸው ለምሳሌ የአማራ ልዩ ኃይል የነበረው ግማሹን ወስዳችሁ ሌላ ቦታ የሌላው ሌላ ቦታ መከላከያ እንደዛ ነው እኔ የምለው አንደኛ ነኝ የሚመስለኝ ጉዳዩ መሆን ያለበት ሜሴጅ እንደ ፖሊስ ሳይሆን እንደ መከላከያ አንደኛ መንግስት ለመከላከያ ማስተዋቂያ ያወጣል እና ምን ሱም ይቀንስለታል ብዙ ናቸው በጣም ስለዚህ መከላከያ ውስጥ ገብተው ከቆሙለት ክልል ከቆዩበት የዘውግንት መበታተን የተለያየ ቦታ ማድረግ እዛቸውን በመከላከያ ውስጥ ማስገባቱ የተሻለ ይመስለኛል ግን አሁን እንደምናወራው ደግሞ ቀላል አይሆን አሁን በቀላል ዲሞብላይዝ ማድረግ ለፌደራል መንግስቱም ቀላል አይሆንለትም ግን ዋናው ጉዳይ የክልል መንግስታትን የክልል መዋቅርን ሰብስቦ ኮንቪንስ ማድረግ ነው እነዚህ ሰዎች እንትን ካላሉ ሀገር ተጠፋለች መቼም ከሀገር የሚበልጥ ስልጣን ያለ አይመስለኝም እና በጣም ብዙ ንግግር ያስፈልገዋል ይህን ንግግር ለማምጣት ደግሞ የፌደራል መንግስቱ በዚህ ጉዳይ ላይ ማመን አለበት በአደገኝነቱ ላይ ማለት ነው የኔ እይታ ይሄ ነው አመሰግናለሁ
ሪ የተደረገላችሁ ክብራትና ኮራን እንግዶች የማስ ሚዲያ አባላትና ጋዜጠኞች የጽናት ለኢትዮጵያ ሀገር ወዳዶች ማህበር አባላት ዛሬ ባዘጋጁት ስብሰባ ላይ ተገኝቼ ከተጋባዡ ተናጋሪዎች አንዱ በመሆኔ በኢትዮጵያ ሀገራችን በወቅቱ ሰላምን በሚመለከት ስለሚከሰቱ ችግሮች አንዳንድ መፍትሄ ሐሳቦችና ገንቢ አስተያየቶች በመስጠት ንግግር እንዳደርግ በመጋበዜ የጽናት ማህበር አባላት በማመስገን በአንድ ሀገር ውስጥ የእርስ በርስ ግጭትና ጦርነት ሲቪል ዎር እንዴት ሊወገድና ሊቆም ይችላል በሚል ርዕስ መጠነኛ ወታደራዊ የጥናት ሐሳብና ጽሑፍ ለማቅረብ ወዳለሁ ስለ ሰላምና የእርስ በርስ ግጭቶች አብይ ጉዳይ ስናስብ በማንኛውም ግጭት ወይም ጦርነት ከጦርነት የሚገኘው ከባድ ጉዳትና እልቂት እንጂ አንዳችም ጥቅም አይኖርም ሁላችሁም እንደምታውቁት በዓለማችን ቀደም ሲል ሁለት የዓለም ከባድ ጦርነቶች ተደርገዋል የመጀመሪያው የዓለም ጦርነት ጉዳት ትተን የሁለተኛው የዓለም ጦርነት ከባድ ጉዳት ብቻ ብንመለከት በአውሮፓ አቆጣጠር ከ1941 እስከ 1945 ዓመተ ምህረት በተደረገው አሰቃቂ የዓለም ጦርነትና እልቂት ከ50 ሚሊዮን ህዝብ በላይ የዓለም ህዝቦች የጦርነቱ ሰለባ ሆነዋል ስለ ጦርነት አሰቃቂ አሳዛኝ ጉዳትና እልቂት ለመረዳትና ለማወቅ ብዙ ምርምርና ጥናት የማይጠይቅ ከመሆኑም በላይ በ1990 ዓመተ ምህረት ከ22 ዓመት በፊት በኢትዮጵያና በኤርትራ መካከል በተደረገው ፈጽሞ አስፈላጊ ባልነበረው ጦርነት ከ70 እስከ 100 ሺህ ህዝቦች ከሁለቱም ወገን በጦርነቱ አልቀዋል ይህ የትላንቱ የጦርነት እልቂት አሳዛኝ ትዝታችን ነው አብዛኛው የኢትዮጵያና የኤርትራ ህዝቦች ከድህነት ወለል በታች ሆነው እየተሰቃዩ የሚኖሩ የሀገር ውስጥ ስደተኞች ዜጎች ናቸው በእንቅልፍ ላይ ጆሮ ደግፍ እንዲሉ በቀን አንድ ጊዜ እንኳን መብላት አቅቷቸው ህፃን ወጣቱ ሽማግሌው ወንድና ሴቱ የተፈጥሮ የመኖር መብትና ሰላማቸውን ተነጥቀው ሰላም አጥተው ከዛሬ ነገ ያልፍልኛል እያሉ በየቦታው በየታዛው ስር በቂ መሰረታዊ የሆኑ ለሰው ልጅ የሚያስፈልጉትን ምግብ ልብስና መጠለያ ሳያገኙ በአሳዛኝ ሁኔታ ላይ እየኖሩ ይገኛሉ። ከሁሉም በላይ ማንኛውም መብትና ልማት ቢኖርም ህዝቡ አስተማማኝ ሰላም ናጠጥታ ከሌለ በስተቀር ምንም ዋስትና ሊኖረው አይችልም። በአገራችን በኢትዮጵያ ውስጥ የምናየው የሰላም እጦት አሳሳቢና አስደንጋጭ ደረጃ ላይ ደርሷል የምንለውም ለዚህ ነው። የጌታችን የቀድሞም ንግግር ይህንኑ በግልጽ በድጋሚ የሚያብራራና የሚያስረዳ ነው። ማንም ሰው ከሀገሪቷ ህግ በላይ ስላልሆነ ህግን በመተላለፍ በማናለብኝነት ከህግ በላይ ሆኖ በተለይ የሰውን ህይወት ሆን ብሎ ያጠፋና የገደለ በሀገሪቷ ህግ መሰረት ለማስተማሪያ እንዲሆን በመንግስት አፋጣኝ እርምጃ ሊወሰድበት ይገባል። በዚህ ታሪካዊ ስብሰባ ላይ አንድ አይነተኛ ማስረጃ ለመግለጽ እፈልጋለሁ። ቅድም አስተዋወቂው ስለራሳቸው ልምድ እንዲገልጹ ምናምን የሚል ነበር። አንድ ማስረጃ ላንሳ። ጌታችን በጥሩ ሁኔታ ቅድም አብራርተውታል የሚገባ በአንድ ነገር ውስጥ ሰላም ከሌለ ህዝብም መንግስትም የለም ማለት። ግን አስፈላጊው እርምጃ ከተወሰደ ህጋዊ እንደ ደርግና እንደ ወያኔ በየመንገዱ መግደል አይደለም። ሰው ማንም ሰው ጄኔራልም ሆነ ወታደር ማንም ሰው ሰውን ለመግደል ስልጣን የለውም። የሀገሪቷን ህግ ብቻ አይደለም የሚቃወመው ይሄ ግለሰብ ወይም ቡድን። ታላቁ መጽሐፍ ቁልቁሉ ምን ነው የምለው? አትግደል ነው የምለው። ከአስርቱ ትእዛዛት nobody has a right to kill innocent people። ይሄ ጋጠወጥ እንትን ነው። አንድ ምሳሌ ላስረዳ። በ1978 ዓመተ ምህረት ትግራይ ክልልና ወሎ መካከል ነበሩ። ስድስት እዛን ጊዜ ሌተና ኮሎኔል ነኝ። 78 ዓመተ ምህረት በጣም የሚያሳዝን ድርጊት ነው የተፈጸመው። ጥሩ እርምጃ ተወስዷል። እንዴት ነው? አላማጣን ታውቃላችሁ? አላማጣ፣ ቀርሶሌ፣ ባላ፣ ጨርጨር፣ መሆኔ፣ ዳንዴ ነው። በአሳዛኝ ሁኔታ በዚህ በአዲስ አበባ በከተማ ውስጥ የሞተውን አየሎም አራያን ነበር የማባረረው። አየሎም አራያ one of the best በጣም በተፈጥሮ ወታደር የሆነ ጀግናና ደግ ነው። ደግ ሰው ነበር። እሱን ነው የማባረረው በመካናይዝድ ብርጌድ ወደ 5000 ይዤ 40 የሚተፋውም አለ ስታሊን ኦርጋን የሚባል እና እኔ ባላ ነው ያለው። ጨርጨር አሁን እኮ የጎሳ ጉዳይ ምናምን በትግራይ ውስጥ እኮ ጨርጨር ድሮ 100 ዓመት ምናምን በፊት የመጡ እዛ ሰፈረው የጨርጨር አውራጃ አለ፣ ራያና ቆቦ አለ፣ ጉጉብዱ ኩኩብቶ አለ፣ ኦሮሞች አሉ። they have the right to live anywhere provided that they pay attention and keep the law of the land. ስለዚህ ከባላ ከተማ አንድ ገበሬ በሬ ነጋዴ ቅዳሜ ገባ ነው አሁን ተለውጦ እንደሆነ ብዙ እዛ አካባቢ ነበራችሁ ሰዎች ዘጠኛኔ ታውቃላችሁ። ባላ ቅዳሜ ነው ገበያው። በሬው ለመሸጥ ሄዶ ሲመለስ 11 ሰዓት ላይ የኔ ወታደር ያገኘዋል። ስድስተኛ መካናይዝድ ብርጌድ ነበር ያገኘውና 15000 ብር በኪሱ ያገኛል። ወስዶን ካምብ ለቅ በጣም ያበጥሩ ነበር። በጣም አረመኔና ጨካኝ ወታደር በመሆኑ ይወስድና ይገለውና ገሎት ጥሻ ውስጥ ይጥለዋል። አንድ ገበሬ ደግሞ ከርቀት ያያል። ቀርሶሌ ለማጣ፣ ቀርሶሌ፣ ባላ፣ ጨርጨር፣ መሆኔና ዳንዴ ነው የነበረው አየለው እና ቃኝ ምናምን እየላክን ነው የምንከታተሉ አየለው። ኋላ ገበሬው ያያል። ማታ ሄድና ለቀጣቢው በቃ ባላ ይነግራል። ለቤተሰቦቹ አልተነገረም። ጧት ይሮይና ያስረዳሉ መሆኑ ታውቋል። የባላ ቀበሌ ለቀመንበርና ቤተሰቦቹ ይመጣሉ ኔጋ ጧት ዘው ከከተማው አነ 2 ኪሎ ሜትር ላይ ነው ያበረው ሄድኳርተር የብርጌዱ ክብር ኮሎኔል አለ ብሉ ኮሬ ክብሩ ጋር ለሚስና ለጃን ነው የሚገባው እንዲ ያለ እናንተ ወታደር ቀርሶሌ ላይ እንዲ ያለው አጓር ቀርሶሌ ባላና አላማጣ ማከለለ ሜዳ ነው እና ስናይ ሰውዬ መራ ሰውዬው የሰው ደም ደሞ በከንቱ አይቀርም ፓናሶኒክ ገስቱ ሊየርስል ይያዛል በዛ ሰውዬ ጋር የመራን ምን አሳየን ስንደርስ በኢትዮጵያነታችሁ ታዝናላችሁ ለሀገር የሚሰራ መልዕክት ለባጅ ብቻ ነው ሁለት ግሩ ተበልቶ ይገኛል እሱ አነሳን አዘን ከዛ በኋላ የጤና ጣቢያ አየ ከሰዓት በኋላ እሁድ ተቀበረ court of inquiry አለ ተደረሰ court martial የሚባለው ጦር ሜዳ ፍርድ ቤት አለ ወዲያ በሶስት መኮንኖች ቃሉ እንዲሰጥ አደረግን ከሰዓት በኋላ ጉድጓድ ራሱ እንዲቆፍር ተደርጎ ቤተሰቦቹ ጦሩ በሙሉ ዛለው ምልሻ ምናምን እና ቤተሰብ ከተማ ተሰበሰበ እሱ በቀፈሩ ጉድጓድ ውስጥ ገባ ሰኞ ከሰዓት በኋላ እንድረሽን አርገና እና እርምጃ ይግድ ያስፈልጋል ግን you got to take precautions according to the law of the land ايه ነው ወታደርን ምንገዛው በሚሊተሪና በሲቪል ኮድ ነው ምንገዛው በአገሪቱ አይ እንዲያለ እርምጃ ከተወሰደ በኋላ ከዛ በኋላ ንግግር ያስፈልጋል ተባለ ማቹ ሁለት ወንዶች ሶስት ሴቶች ነበሩ ሶስቱ ሴቶች ኮሎኔል ዋሲውን ያባታችን ገዳይ ተበቅሎልና ደመከል ሆኖ አልቀረም ብለው ያዘን ልብሳቸውን አውልቀው በውስጥ ልብስ ከተማ ሄዱ ከዛ በኋላ ተነጋገር ካሁን በኋላ ብትናገሩ ብትገን ኃይለ ቃል እንኳን ቢናገር ምክንያቱም የትግራይ ህዝብ የራያ ህዝብ የቆቦ ህዝብ አቤታይ ሰራዊት መጣልን ማለት ሲገባ ይገባል እንጂ አቤት ሰራዊት መጣብን ማለት አይገባም እንደዚህ ያለ within 2 days the እየገደለ በዚህ አነት ልንዘልቅ አይችልም ክብራቱ ዶክተር አብይም በዚህ መዘለቅ አይችልም action should be taken መደረግ አለበት ማንንም ጉርባ ማንንም ቄሮና ፋኖ እየተነሳ ሰው መግደል how come የት መጣ ይሄ ኢትዮጵያ ባህል እኮ የለም ጫ ህዝብ ነው አም ሹር 3.95% ኢትዮጵያ ህዝብ ጫ ህዝብ ነው ባላ ነገር ስትሉ እና እንዲ ያለ ነገር አርገናል ከዛ ማስተካከል ተሰጠ ከዛ ድረስ ስኬት ኩድረስ እስከ 2 እስከ 80 ድረስ አንድም ወታደር የሰው ልጅ ደግሞ ፈሪ ነው ጀግና የሚባለው ሁኔታዎች ናቸው ኖ ኖባዲ ዋንትስ ቱ ዳይ መረውን ነው የሚፈልገው ውጊያ ላይ እንኳን ምስቱ ልጆቹ ልብሱ ጫማው ይናፍቀዋል እኮ የስ እና በዚህ አይነት ሁሉም ፈሪ ነው ፈሪ ከጀግና የሚለየው በምንድን ነው ሳይንሱ ሚሊተሪ ሳይንሱ አለ እንዳጋጣሚ የስቱን የስቱንም የተማን ሰዎች አለ ፈሪ ፍራቱን መቆጣጠር አይችልም ጀግና ጎበዝ የሚሆነው ግን ፍራቱን እየተቆጣጠረ ሞትም ቢኖር ንስም አለ ሐላፊነት አለብኝ ብሎ ይሰራል that's the only difference ስለዚህ ቀልድ ነው ሊሆን አይችልም በጣም አዝናለሁ ነው አዘ ሶልጀር ሳስብ በኢትዮጵያ ነው እይታችን አሁን አይ ቲንክ ሻር ስለ ሚሊተሪ ኖሌጅ በደንብ ያላቸው ናቸው በጣም ነው የተነጠቁ ከዛ በላይ መናገራችን እና ኤ አክሽን መደረግ አለበት ኤ ካልሆነ ለገቨርንመንቱም ኤግዚስተንት ያሰጋል ተጣርቶ ሄስቲ ዲሲዥን ሳይደረግ አምኖ ተለወር እንደ ታንክኛ ታንክ ባለሙያ ነኝ ዛሬ ፖለቲከኛ አርጋችሁኛል ጽናት ኢትዮጵያ ማህበር እና ፖለቲካ ጀነራል ልባላለሁ እንግዲህ ካሁን በኋላ እና ይሄ ነው መሆን አለበት ጥንቃቄ ተወስዶ እርምጃ መወሰድ አለበት ማንን ጡንቻ ያስፈልጋል? የታዋቂው አንድ አናማ የእስራኤል ጄነራል ሚሊተሪ ሰው ኦፊሰሮች አላችሁ፣ ዶክተሮች እና ኮሎኔል ዶክተር አሰፋ ነጃ መርዳሳን ነጃ አሰፋ ነጃ ኮሬጌትነት እና አሉ እዚህ ብዙ እንበጡ አድርገናል። እና ኃይል ያልገዛውን ማነው? ሰላም ያልገዛውን ኃይልና ጡንቻ ይገዛዋል ብሏል ሞሼ ዳያን አንድ አናማ ዘ ፈመስ ጀነራል ኦፍ እስራኤል። እና ስቲል አይ ቲንክ አላይቭ ሪታይርድ ሆኖ ሊሆን ይችላል። በስድስቱ ቀን ከግብርና ተጠርተው ጦር ሜዳ እንዲሄዱ ተደርጎ የስድስቱ ቀን በ67 ዓመተ ምህረት ጦርነት ከባድ ጦርነት ተካሂዶ እንደምታውቁት ያንን ከግብርና ሚኒስትርነት ሄደው ጦርነቱን እንዲመራ ባርሌዮ ላይን ስዊስ ካነ ተሻግረው ነበር። ፋይናሊ ዊዝሮ አደርጎ እነሱ 101 ካይሮን ሊገቡ ሲሉ ሲስ ፋይር ተደርጎ ሰላም ሆነ። አክሽን መደረግ አለ። እና ቅድም ይታችን ያ ልዩ ኃይል ካውካም ሊሆን አይችልም። ልዩ ኃይል ስሙን ምናልባት በደርግ ጊዜ ስፔሻል ፎርስ ነበር የተቋቋመው። ስፔሻል ፎርስ ልዩ ኃይል ሶስተኛ ክፍለ ጦር ነበር። ምንድን ነው እነሱ ገብተው የጠላትን ወረዳ ገብተው አጥቅተው የሚመጡ ናቸው። ስለዚህ ልዩ ኃይል ምናምን ነው። በባህር ዳር የተደረጉ ነገሮች አሉ። ነበርኩ እዛ ግንባር ዋን ማን ኮማንድ ብቻ ነው። አምስት ክፍለ ሀገር በእኔ ነበር የምታዘው። ጉራ አይደለም የዚህን የሰውየውን እንትን በዚህ ጽፍ ያለው ባላ የተደረገ ሁኔታ በዚህ ጽፍ አለው። እና ሁለት መጽሐፍ በመጠኑ ጫርጫር አድርግ ያለው ምንድን ነው፣ በዚህ አይነት ተደርጎ ልዩ ኃይል ሄድኳርተር ባህር ዳር ነው። እዛ አካባቢ የነበራችሁ ሰው አይሆናል እና የነበራችሁ ሰው ትኖራችሁ ይገምታለሁ። የእኔ ምክትል ደግሞ አራተኛ ኮርስ ግራጁዌት ወጋየ ቱራ የሚባል ደግሞ ጎንደር ነው ኮማንድ ነበር። በእውነቱ በመሰረቱ በኃይለ ሥላሴ መደርግ ጥሩ ኮማንዶች እንትን ነው፣ ግን በወያኔ መጣ አበረት ደርን ዘ ቡሽ 17 ይርስ ምን ይደር አይፈረድባቸው። የቡሽ ሰዎች ሆኑ፣ ግን አንዳንድ ነገሮች ማግኘት ብዙም ሰዎች አሉባቸው። በዚህ አይነት ከጫካ መጡ አይፈረድባቸው። ዴ ሃቭ ነቨር ቢን ቱ ኤኒ ፎሬን ካንት ስኩልስ አልተማሩም። ካልተማሩ ሰው ሞቀሳቸው ነው። እና አትፈረድ ይፈረድባል የሚላል መጽሐፍ ቁልቁሉ መጽሐፉ። እና አንፈርድባቸውም። እና ኮራል ኮሩ ጠቅላይ ስፈሩ ኮማንዱ ባህር ዳር የኔ ምክትል ተማረ አካዳሚ ኮርስ ማን ጎንደር አምስት ክፍል ሀገር ነው ያለው የምናዘው የነበረው አምስት እዙ እንትሮች ናቸው። ፓዌ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ደቡብ ጎንደር፣ ሰሜን ጎንደር። ይሄ ሁሉ አንደር ዋን ኮንትሮል ነው ያለው። ፖሊስ አለ። ማንኛውም ነገር እንትን አድርገን ኮሬሏቸው ሚሊሻ ኮሬ አንዳርጌ ደስታ የዶክተር አሰፋ ዌል ኳሊፋይድ ሚሊተሪ ማን አንድ ኢንተሌክቹዋል አዝ ዌል የእሳቸው ኮርስ ነው። አንዳርጌ ደስታ እጃና ሞራ ተወላጅ ናቸው። ጎንደር ውስጥ በጣም ደስ የሚሉ እንትኖች አሉ። እና ጃና ሞራ በዚህ እንከታተል ተከታትለን ነው የምሰራው። እኔ ሳላውቅ ማንም እንትን ነገር የለም። አሁንም ቢሆን የሰራዊቱ እንትን አለ፣ እዛ አለ፣ ጎንደር ላይ በየቦታም አለ። በዛ በተደረገው ሁኔታ እጅግ በጣም አዝናለሁ። እዛ አካባቢ ስለነበርኩ እንትን አድርገን ብዙ ነገር ይሰራ ነበር። አሁንም ምንድን ነው ክቡር ጠቅላይ ሚኒስትር መከላከያ ውስጥ ሪፎርም ተሰርቷል ይባላል። ጥሩ ጥሩ ሰዎች አሉ እንዳሉ ይገባኛል። ፖለቲካኑ እየመሩ የዚህን ደግሞ ሚሊተሪም ሰው ስለሆኑ ሌፍተናንት ካለን ከሻለቃ በላይ ከፍተኛ መኮንን ነው። ይህንን የሚያውቁ ይመስላል። አይ ቲንክ ሂዝ ጊፍትድ አንድ ራይት ማን አት ራይት ፖስት አት ራይት ታይም። ከዚህ እኚህን ሰውዬ በጣም መደገፍ ይኖርብናል። እና ኢንቴሌክቹዋል ናቸው። ይሄን ነገር ሚሊተሪ ሳይንስ ውስጡን በደንብ ስለሚያውቁ ይሄን ነገር ይስተካከላል ብዬ ገምታል እንጂ እርምጃ መወሰድ አለም። እዛ ላይ ነው ጥንቃቄ መደረግ አለ። ኖ ሜርሲ አቶል ሬፕ አረገ ገንዘብ ወሰደ ካልገደለ ምን ካለ ከዘረገ ግድ የለም when it when it comes to life no negotiation ነንም ማምኑ እናንተም ነው የምታረጉ ከዛ ይፈራል ይጠነቀቃል ጀግና ጉራ በየቦታው አይሰራም ስለውነት ለሀገራችን ጉዳይ ምን እናደርግ ከሆነ እርምጃ መወሰድ አለበት anyway ጠነቃቄ ተደርጎ በሶስት ምስክሮች ታይቶ ለመግደሉ ምላይስቦ ለመግደሉ አለምክና ለመግደሉ ከታወቀ ኖ ኮይች ለምን ማቆተ ወታደሬ ነው እኔ ወታደር ያ ትግሬ እንዲ ሞተት በሚል ነገር ነው አይሰራም በዚህ አርገን 10 አመት ወያኔ ሲያስረ ያለ ፍርድና ያለ ግጽ እነዛ ምስክሮች ሆኖ ነው የተለቀቁት በ1973 ገባው በ1993 7 አመት እዚ ስለራሴ ታሪክ መናገር አይደለም 7 አመት እዚ አምስት እስር ቤቶች ከአምስት ጀነራሎች ጋር ትግራይ ሄድ ለቤተሰቦቻችን እንኳን አለ ኢንሁማን ነው ይሄ በጣም ብቻ ጌታ እንትኑን ሰጥቷቸዋል ጌታ ኢየሱስ ክርስቶስ ሲሰቀል ግራና ቀኝ ያለው ይሮ ሲሰቅሉት እኛ አጥፍተናል አንተ ምን አደርገነው የማደርጉትን አውቁምና ተዋቸው እንዳለው ሁሉ እኔ አሁንም ቂማልዝባቸው የትግራይን ህዝብ ግን አደርጋለሁ ስምንቱም አውራጃ ተዞረ አንድም ሰው አራት አመት ጀነራል ተከሰሰ እኔ በነጻ ወጣው ወንድማቸው ነኝ ten solidities ያለክስ ያለፍርድ ቤት ውሳኔ ካይም ነው እንጃ መለሰ ይዷል መንግስቱም ሲሄድ ገነት ቢኖር if ever heaven exists in heaven በሩን እንኳን የማይመስለኝ እና ይሄ ነው ህግ መውሰድ ቀላል ነው ቀላል ነው ነገሮቹ ማስተካከል ይቻላል እንዴ ቤተክርስቲያን ማቃጠል ሰው መግደል ምስ እንዴት የዚ existing regime ድክመት ነው this is a really ደካማ ድክመት አማራን ነው ያለው ይሄን ዛሬ የምናገረውን ሁለት ጀነራሎች በ2011 ሚያዝያ ማኖ ፋሲካ ቀዳሜ ሊሆን እውት እኔና ጀነራል ሰፋ እዚህ ያሉ አንድ veteran war veteran general በጣም intellectual እና ተናግረናል በሕግ እርምጃ የማይወሰድ ከሆነ በኢትዮጵያ የማይወሰድ ዛሬ ስምንት ወር ተናገረ ፋና ማኖ ናሆም ቴሌቪዥን ላይ ለአንድ 15 ቀን ኒውስ ሜን የሆናችሁ ምናልባት ተከታታይ ሰምታችሁ ይሆናል ሌሎቻችሁ ምናልባት ጊዜ ቢዚ ስለሆናችሁ ላልሰማችሁ ይሆናል ነፍሰ ገደለ የተመሰከረበት እርምጃ የማይወሰድ ከሆነ ከአቢ መንግስት ጋር አልጀምርም ያልኩት ከአቢ መንግስት ጋር ኖ እንዴት ትርጉ ለምን ቲኛ ኩች አቁ ሃው ስልጣን የለውም ጌታ ዲቪዥን ገደለ እርምጃ መወሰድ አለበት አም ሹር እንደዚህ እየተደረገ ማንንም ፋን ነው ጉዝ ኖ አይሰራም እና በዚህ አይነት መሆን አለበት በስሜት አይደለም እናገረው የሀገር ጉዳይ ነው እና በዚህ አይነት መተረጋጋት ለዚህች ሀገር መስዋዕትነት ተከፍሏል ጎበዝ ቀላል አይደለም ወያኔ ያንን ዲስማንትል ማድረግ አርሚውን አልነበረም ለዶክተር አሰፋ ነጀረ መድረሳ ነጀረ አሰፋ ነጀረ ሻለቃ ጌትን እዚህ ያሉ መጥቷል አንድነት አርበኞች አሉ ሸምና ይሄ መስዋዕት ተደርጓል በመስራቅና በሰሜን የቆሰሉ ሰዎች በሁለት በ 1970 ሶማሌ ሁለት ጊዜ ነው ወረረችን በ 1956 ከዛ በኋላ በ 1969 ወጋ ሲደረግ 70 14 ቁስለኞች ሃንገሪ ነው ቡድን መሪ ሆኜ ባዜን ሌተና ኮርኔል ነበር በጣም የሚያሳዝን ሁለት ሶስት ሰዎች የሚያሳዝኑ ናቸው እንትናቸው ሶስት ሰዎች አሳዛኝ ነበር የትግራይ ልጅ ሁለት እግሩ የተቆረጠ የኦሮማ ልጅ ሁለት አይኑ የጠፋ አማራው ደግሞ ይሄ ሌላው በየቦታ እንትናል ይሄ በጣም የሚያሳዝን እንዴት ሲተረርጎ መስዋዕት እኔ ቀላል ፕላስቲክ ሰርጀሪ ከዚህ ወጥቶ እንትን ማድረግ ነው እንዲህ ሁሉ ነገር ስላለ ጥንቃቄን ይጠይቃል ያሳዝናል እና የሚገርማችሁ ሃንገሪ ሃንገሪ አይታችሁ እንደሆነ ቡዳፔስት ነው አና ከተማው በጣም የሰው ጥቁር መብት የተከበረበት ሀገር ነው። ፋይናሊ ብዙ ያው ቆይታቸዋል እንትን ይላል። ፋይናሊ ሁለቱንም የሃንገሪ ነርሶች ካላገባናቸው አሉ። መጻፍ ላይ ወንደን ፍቅር ወር ነው ብዬ እዚህ ላይ ጽፋለሁ። አጃፋር ጋር ታገኛላችሁ የመጻፍ ፍቅር እና እንዲዚህ እንደዚህ ያለ አልተውም ብዬ ያኛው አራዳ ነው አስመላሽ የሚባለው ትግራይ ሁለቱ ተቆረጠ እና እሱን እንደምን እንግሊዘኛ ምናምን ይችላል ጊዜ ይወስድ ነበር። ይሄ ሰውዬ እንዴት አድርገ ይዛል ቆይ ብዬ አንድ ወር ጭማሪ ቆይቼ ሰውዬውን እዚህ ቤት ያሳደረ ተወረ። ይሄን አልመሰዋንም ተከፍሏል። ስለዚህ ውሽ ቴክር እና ብዙ ነጥቦች ያሉ ሰዓት ያነሰ ነው የሚሄደውና ይሄደ ብዙ እንትን ውስጥ ገባው። ዋናው ነጥብ ላይ እርምጃ ከተወሰደ የሚቀጣው የሚታሰረው ምን ተደረገ? አንድም ሰው የተነገረ ነገር የለ። እድሜ ልኩ እንኳን ቅጣት አንድም አልተነገረም። ሁለት አመት አንድ ሁለት አመት ሊሞላው አሁን የአብይ መንግስት አንድ ሁለት ወር ነው የሚቀረው። በእውነት ያለ ስላሴ መንግስት አይተናል፣ ድርግንም አይተናል፣ መለስንም ለኢትዮጵያ የሚጠቅማት የሁሉም ነገር ከተሳካ እርምጃ ከተወሰደ ጥንቃቄ ሁሉ ከተደረገ አይ ቲንክ አቢ ኢዝ ራይት ማን መደገፍ ይኖርብናል። ስርዓት መስረት እንትን መደረግ አለበት። በዚህ አይነት መስራት እንዳለብን ለማለት ማሳሰብ ብዬ ነው። ብዙ ነገሮች አሉ እና ጻትም ደርሷል። በስሜት ወደ ሌላ ይርቁ ዋና ነጥቡ እዚህ ላይ እርምጃ የግድ ያስፈልግ። ይሄ ከተደረገ አምሶር ሀገራችን ወደፊት ታመሰግናለሁ።
እንደምን አረፈዳችሁ አድማጮች። ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንታዊ በዜናዎች ቀጥለው ይሰማሉ። መጪው ምርጫ ነሐሴ 23 ቀን 2012 ዓ.ም እንዲሆን ምርጫ ቦርድ ማስታወቁ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ቀጣዩን ሀገር አቀፍ ምርጫ በተመለከተ ከተለያዩ ባለድርሻ አካላት ጋር መወያየቱ ነው የተነገረው። በመክክሩ ቦርዱ ከዚህ በፊት በጊዜያዊነት ነሐሴ 10 ቀን 2012 ዓ.ም ተመረጥ እንደሚከናወን አስታውቆት የነበረውን የምርጫ ቀን ወደ ነሐሴ 3 ቀን 2012 ዓ.ም ተመረጥ ማሸጋገሩን አስታውቋል። በቦርዱ የጊዜ ሰሌዳ መሰረት የምርጫ ክልል ካርታ ይፋ የሚሆነው መጋቢት 1 ቀን ይሆንና የምርጫ ጣቢያዎች ዝርዝር ደግሞ መጋቢት 28 ቀን 2012 ዓ.ም ተመረጥ ይደረጋል። የተፎካካሪ ፓርቲዎችና ግለሰቦች መወዳደሪያ ምልክት ማቅረቢያና መወሰኛ ጊዜ ደግሞ ከሚያዝያ 16 እስከ 30 ባሉት 15 ቀናት እንደሚሆን ተገልጿል። የቦርዱ የተረጋገጠ የምርጫ ውጤት ማሳወቂያ ጊዜም ከነሐሴ 24 እስከ ጳጉሜ 3 2012 ዓ.ም ተመረጥ እንደሚሆን ነው ቦርዱ የገለጸው። መንግስት ወሳኝ ጉዳዮችና ህጋዊ ቅሬታዎች ላይ ሰላማዊ ውይይት ማበረታታት ይኖርበታል ተብሏል። የኢትዮጵያ ህዝብ ተወካዮች ምክር ቤት በአብላጫ ድምጽ ያጸደቀው የጥላቻ ንግግርና ሐሰተኛ መረጃ ቁጥጥር አዋጅ ሐሳብን በነጻነት የመናገር መብትን አደጋ ላይ የሚጥል ነው ሲል ለሰብአዊ መብቶች የሚሟገተው ሂውማን ራይትስ ዎች ባወጣው መግለጫ አስታውቋል። የኢትዮጵያ መንግስት በማህበረሰብ ውስጥ በጥላቻ የተነሳሱ አንዳንድ ጣልቃ ገብነትን ለማስቆም በሚያደርገው ትግል የፖለቲካ ጫና ውስጥ መግባቱን እናምናለን ያለው ድርጅቱ አዲሱ የጥላቻ ንግግርና ሐሰተኛ መረጃ ቁጥጥር ህግ ግን ግልጽ ያልሆነና ትችቶችን የሚገድብ ሰፊ ትርጓሜ ያዘለ በመሆኑ ውጥረቶችን ሊያባብስ የሚችል ይሆናል ሲሉ የድርጅቱ የአፍሪካ ጉዳይ ከፍተኛ ተመራማሪ ለቲሻ ባይዳ መናገራቸውን በመግለጫው ተጠቅሷል። መንግስት የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመግታት ቅጣት አልባ የሆኑ ስልቶችን ከግምት ውስጥ ማስገባት እንዳለበትም ሂውማን ራይትስ ዎች በመግለጫው አመላክቷል። ከኢትዮጵያ ከጥቂት ወራት በኋላ ለምታካሄደው ጠቅላላ ምርጫ መንግስት ማህበረሰቡ በሚያነሳቸው ወሳኝ ጉዳዮችና ህጋዊ ቅሬታዎች ላይ ሰላማዊ ውይይትን ለማበረታታት መንገዶችን መፈለግ እንደሚኖርበትም አሳስቧል። በአባይ ግድብ ዙሪያ ኢትዮጵያ አጣብቂኝ ውስጥ መግባቷ ተገልጿል። የአባይን ግድብ በተመለከተ ዩናይትድ ስቴትስና ዓለም ባንክ በጣልቃ መግባታቸው ትልቅ ስጋት የሚደቅን ነው ሲሉ አንድ ኢትዮጵያዊ ምሁርም ተናግረዋል። በአባይ ግድብ ዙሪያ ኢትዮጵያ አጣብቂኝ ውስጥ ገብታለች ሲሉ ምሁሩ አክለው ተናግረዋል። በዩናይትድ ስቴትስ አሜሪካ የኢትዮጵያ አምባሳደር አቶ ፍጹም አረጋ እንደተናገሩት ከየካቲት 4 እስከ የካቲት 5 ማለትም ባሳለፍነው ሳምንት ሮብና ሐሙስ ዋሽንግተን ዲሲ በኢትዮጵያ በሱዳንና በግብጽ መካከል የታላቁ የኢትዮጵያ የአባይ ግድብ የውሃ ሞላልና አለቃቀቅን በተመለከተ የረቂቅ ስምምነት ሰነድ ለማዘጋጀት ሲካሄድ የነበረው ውይይት አለምንም ስምምነት መበተኑ ተዘግቧል። አምባሳደር ፍጹም ሀገራቱ በአባይ ግድብ ጉዳይ ሳይስማሙ ዳግም መላየታቸውን ይገልጹ እንጂ ዝርዝር መረጃን አልሰጡም። ይሁንና ዶች ቬለ ያነጋገራቸው አንድ መሆን እንደገለጹት በአባይ ጉዳይ ኢትዮጵያ አጣብቂኝ ውስጥ ገብታለች ብለዋል። ሶስቱም ሀገራት በድርድራቸው የዓለም ባንክና ዩናይትድ ስቴትስን ባስገቡ ጥሩ እንደነበር መክረዋል። ህዝባዊ ወያነ ሓርነት ትግራይ ከምርጫ ቦርድ ዕውቅና አገኘው አለ። ህወሓት ከምርጫ ቦርድ ዕውቅና ማግኘቱን በፌስቡክ ገጹ አስታውቋል። ከብልጽግና ፓርቲ ፕሮግራምና አሰራር ጋር አብሬ አልቀጥልም ማለቱን ያስታወሰው ህወሓት የፖለቲካ ፓርቲዎችን የምርጫ ስነ ምግባር ለመደንገግ በወጣው በአዋጅ ቁጥር 1162/2011 መሰረት እንደ አዲስ መመዝገብ ስላለብኝ ብሔራዊ ምርጫ ቦርድ የካቲት 4/2012 ዕውቅና ሰጥቶኛል ብሏል። በመጨረሻም 41 የፖለቲካ ፓርቲዎች ምርጫው የምርጫ ቦርድ ባወጣው ጊዜ ሰሌዳ መሰረት አይካሄድ ሲሉ በአብላጫ ድምጽ መወሰናቸው ተዘግቧል። ባሳለፍነው ሳምንት በኢንተርኮንቲኔንታል ሆቴል በተካሄደው የፖለቲካ ፓርቲዎች የጋራ ምክር ቤት ውይይት ላይ ተገኙ 41 የፖለቲካ ፓርቲዎች ምርጫው የፊታችን አርብ ዕለት ይፋ በተደረገው ምርጫ ሰሌዳ መሰረት አይካሄድም ሲሉ ድምጽ ሰጥተዋል። የጋራ ምክር ቤቱ ባሳለፍነው ሳምንት በሶስት የፖለቲካ ፓርቲዎች መነሻ ጽሑፍ አቅራቢነት ላይ ተመስርቶ ስለ ምርጫው ጊዜ ሰሌዳ ውይይት ሲያደርግ ቆይቷል። በውይይቱ ላይ ምርጫው በተያዘለት ጊዜ ሰሌዳ ይካሄድ አይካሄድ ከሚሉት ሐሳቦችን ባሻገር የሽግግር መንግስት ይቋቋም የሚሉ ሐሳቦችም ተነስተውበታል። በውይይቱ ማጠቃለያ የፖለቲካ ፓርቲዎች የጋራ ምክር ቤቱ በምርጫው ጊዜ ሰሌዳ ላይ ፓርቲዎቹ አቋማቸውን በድምጽ እንዲሰጡ ጠይቋል። በተሰጠው ድምጽ መሰረትም 41 የፖለቲካ ፓርቲዎች ምርጫው በተያዘለት የጊዜ ሰሌዳ አይካሄድ ብለዋል። ምርጫው በጊዜ ሰሌዳው ይካሄድ በማለት ድምጽ የሰጡት 6 ፓርቲዎች ብቻ ሲሆኑ ከነዚህ መካከል አንዱ ብልጽግና ፓርቲ መሆኑ ተዘግቧል። ሌሎች 6 ፓርቲዎች ደግሞ ድምጽ ታቅቦ አድርገዋል። የጋራ ምክር ቤቱ ሰብሳቢዎች የፖለቲካ ፓርቲዎቹን አቋም ለምርጫ ቦርድ እንደሚያቀርቡና ከምርጫ ቦርድ ጋርም የምክክር መድረክ ለማዘጋጀት እንደሚሞክሩ አስታውቀዋል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ስትሸኛ የሆ ህልም 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 ማልኩኝ ተነ የተወደዳችሁ የኢትዮጵያ ድምጽ ሬዲዮ አድማጮች እንሆ በሰዓቱ የውጫታ ፕሮግራም ተጀምሯል። የዛሬው የውጫታ ፕሮግራም ከቦቀት ፍዩም እንቅልፍና ድምጽ ከሰኝ መጻፍ ላይ ተቀነጨበ አጭር መጣጥፍ ይዘንላችሁ ቀርበናል። ከፕሮግራሞቻችን ጋር አብራችሁን ቆዩ። ድሮሜዳ ወደ መቃብር ኮረደች ከጥቂት ለቀዎች በኋላ የህይወት ታሪኳን ለማንበብ የተመረጠ ሰው ከፍ ወዳለ ቦታ ወጣ። ምን አነበበ? ቃል በቃል ለማስተዋወስ አልችልም። በደፈናው እንድሮሜዳ በአዲስ አበባ እንደተወለደች ዘፋኝ እንደነበረችና ግጭት ስለደረሰባት ወይንም እንቅልፍ ተጫጭኗት መኪና አስተሽከረከረ በ27 አመቷ ከዚህች ዓለም በሞት እንደተለየች አንዳን ቀጽ አነበበ። የእንስሳ ማፊቴን በመዳፎቼ ቀብሬ አነባው። የምባል እንደለኝ አጎቴ ዛሬ 2 አመት ግድም ሞቷል። በጣር ላይ ያለ በጣም ያስጨነቀኝ ሐሳብ ሲሞት እንባ ከየት አመጣለሁ የሚል ነው። የሰፈራችን ሰዎች የዘመድን ፍቅር የሚለቁት በልጅም ባብዛት መሆኑን አውቃለሁ። ደግነቱ የፈራውት አልደረሰ። በቀብሩ ሰዓት ካፍ ያወረደ ፊቴ ረጠበ። የፊቴ እርጥበት ከሰማይም ጣቀ ቅንድቤ እርግጠኛ የሆነ ሰው አልነበረ። አሁን ግን ያለ ልማዴ ፊቴን በመዳፎቼ ቀብር ያለቀስኩ። ያለቀስኩት እንድሮ ሜዳ ስለሞተች አይደለም። ያ 7 ዓመት ህይወቷ በአንድ ሽራፍ ያንቀጽ ሲደመደም ስለሰማው ይህን የጻፍኩት ከዚህ በመነሳት ይመስለኛል። እንድሮሜዳን አፈቅራት ነበር። ፍቅሬ ያዘኝ ከአንድ አንቀጽ የማይበልጥ ህይወት ታሪክ ካላት ሴት ጋር ነው ብሎ መቀበል ግን ከበደኝ። የተሸበበ ታሪኳ ማራኪ ቀለም እንዳለው ዣንጥላ ካልተዘረጋ እንደማያምር ገባኝ። ገድሏን ከአንድ አንቀጽ ወደ ብዙ ገጾች ላሳድገው ተነሳው። ሁላችንም በምንወዳቸው ሰዎች ክብደት ልክ እንመዘናለን። የምንወዳቸው ሰዎች ታሪክ በአንድ አንቀጽ ሲሰፍር ስንሰማ ይህ ስፍር የኛ መሆኑን እንረዳለን። ይሄኔ ሆድ ብሶን ፊታችንን በመዳፋችን ቀብረን እናለቅሳለን። እንድሮሜዳ ከተቀበረች 3 ሳምንት ሆናት። እጠጣለሁ ከትላንት የተሻለ ስካር ፍለጋ ከቡና ቤት ወደ ቡና ቤት እዘላለሁ። ትላንት ምሽት ጠጥቼ አረግ በለበሰ የግንባ ጥርስር በረጅሙ ስሸና በዚህ ድሜ አጥርዝር ስትሸና ትንሽ አጣፍር የሚል ከራራ ድምፅ ከጨለማው መሃል ተወረወረብኝ። አጥሩ ስር መሽናቴ ጠቀመኝ። ከልደት ቀኔ በፊት እድሜን የሚያሳስብ ሰው ላከብኝ። አንድ ኢትዮጵያዊ ሊኖርበት ከተፈቀደለት አማካኝ እድሜ ክልል ላይ የደረስኩ ይመስለኛል። ይህን ያህል ዘመን ኖሬ ይህን ያህል ዘመን ጥሬ ቤቴን ኪሴን ልቤን ስፈትሽ ነበር የሚል ቃል በስተቀር ምንም ጥሪት እንደሌለኝ አወቅኩ። ነበር የሚለው ቃል የተረፈው ሰው ከተራኪ በቀር ምንም ሊሆን አይችልም። የታሪክ የሚከናወነው በአዲስ አበባ ውስጥ ስለሆነ የመኪና አደጋ ጭብጥ ቢኖረው አይገርም። አዲስ አበባ ውስጥ የመኪና አደጋ ያልታየበት ዘመን ካለ ከሚኒሊክ በፊት የነበረው ጊዜ ነው። ምክንያቱም ያን ጊዜ መኪና ወደ አገሪቱ ገና አልገባም። አያላን አገሮች በአፍሪካ የሚያቀብሉትን የጦር መሳሪያ ቁጥር ይቀንሱ፣ በተለይ ታክሲንና ታንክን። ባለፈው በመዲናይቱ በተካሄደው የመንግስት ተቋሚዎች አመጽ ምክንያት ታክሲዎች 3 ቀን ስራ ቆሙ። አዲስ አበባ 3 ቀን ሙሉ ከትራፊክ አደጋ ተገላገለች። ከለማኝ ቡትቷም ገላ የተረፈው የሸገር አስፋልት ላይ እንደ ጠጠር የተበታተነ የመስታወት ስብርባሪ እዚህም እዚያም ይታያል። አዲስ አበባ ውስጥ በሰላምም ሆነ በቀውጢ ቀን የሚያከብር ስራ ካለ መስታወት ጠጋኝነት ነው። እንድሮሜዳ በመኪና ወደ ቤት እየሸኘች ነበር። ትዝታ ኳላ ወንበሮች ባንዱ ተቀምጫለሁ። ትንሽ ከሄድም በኋላ መኪናዋ ዝግዝግ ወዝወዝ ስትጀምር እንድሮሜዳ ብዬ መጮ። ከጥቂት ሰዓታት በኋላ ሆስፒታል አልጋ ላይ ተገኘ። ለምን ተረፈ? ከሆስፒታል ከወጣው በኋላ እንኳን ይህን ጥያቄ እንደዛርስ ሰፍሮብኝ ነበር። መጪው ጊዜ እንደታከምኩበት ሆስፒታል ግድግዳ አንዳች ማራኪ ምስል ያልተሰቀለበት ሆኖ ታየ። የእንድሮሜዳ መኪና ተጠራማምሶ ከቆመበት ቦታ የሚቀጥል የእድሜ ጎዳና ልታያል። ራሴን እንደምገድል በጣም እርግጠኛ ሆንኩ። ከዚያ በፊት ግን አንድ የመጨረሻ ነገር ማድረግ ነበረብኝ። የእንድሮሜዳን ታሪክ ከአንድ አንቀጽ ወደ ብዙ ገጾች ማስረዘም ነበረብኝ። ለመሆኑ የመተረክ ስጦታ አለኝ? እኔም እንጃ። እርግጠኛ ለመሆን ሞክሬ ማየት ፈለግኩ። ባልቋጠርኳቸው የአበሻ ሌሊቶች ውስጥ 2 አጫጭር ታሪኮች ተረከቡ። የመጀመሪያውን ማየትና መጋረድ የሚል ርዕስ ሰጠሁት። ቀጣዩን መቅረብና መራቅ ብዬ ሰየምሁት። እኚህን ታሪኮች ለራሴ ሳነባቸው ደስ አለኝ። እንዲህ ያለ ያተራረክ መልአክ አለኝ የአንድሮሜዳን ታሪክ መጻፍ ይችላል አልኩት። ጽፌስ ጫርስ ምን ይቀራኛል? ራሴን ማጥፋት። መተረክ ችሎታዬ በመተማመን ሲጀምር ራሴን ለማጥፋት ያለኝ እንደፍረት መጠራጠር ጀመርኩ። ምን ነካኝ? ከመኪና አደጋ ከተረፍኩ በኋላ የድሮ አይደለሁ። ከሆስፒታል አልጋ ላይ የተነሳሁት እንደ ሄርሞይፍሩድ ሆኜ ነው። ከፊል ገላይ ንጉስ ሻርያር ነው፣ ከፊሉ ሻርዛድ። ለማንኛውም አሁን ስለ አንድሮሜዳ አልተርክ። አንድ ቀን ሷ በደረቷ ፍራሽ ላይ ተኝታ እኔ ከፊት ለፊቷ አግሮቼን ፒራሚደኛ አመሳቅዬ አጠገቧ ተቀምጬ ስለ ዘፈን እናወራለን። የኛ ሰው መስማት እንጂ ማዳመጥ ገና አልጀመረም። ስለዚህ ነው ዘፈኔን ማጣጣም ያቃተው አለችኝ። የኛ ሰው ያለችው የዘፈን ክር መግዛት የማይችለውን የአዲስ አበባ ነዋሪ እስከዚህ ድረስ በራሷ እንደምትመካ ያደረጋት አባቷ ይመስለኛል። በልጅነቷ አስተንጎራጉር ሰማትና በምድር ላይ እንዳንቺ ያለ ያማረ ድምጽ ተሰምቶ አይታወቅም ማለት በምድር ላይ ያሉትን ድምጾች ሁሉ ሰምቶ የሚያውቅ ይመስል። በአባቷ ትምክህት ምክንያት አማልክት ተቆጡ መሰል ተከታታይ ቅጣት ላከባት። በሁለት አመታት ውስጥ ሁለት አልበሞችን አከታትላ አሳትማለች። ግን አንድም በወቁ ሳይደመጥለት ቀረ። ተስፋ አልቆረጠች፣ ቀኗን ጠበቀች። አባቴ ጉረኛ አልነበረም አለች በሌላ ቀን፣ ግን ደግሞ ትሁትም አይደል። ለዚህ ይመስለኛል በጣም የምወደው አንገቴን እንዳልደፋ ያስተማረኝ እሱ ነው። ሰው እጅግ ትሁት የሚሆነው በሬ የሚያቀረቅረው ሊወጋ ሲያስብ ነው ይል ነበር። የትህትናም ሆነ የጉራ ዓላማ አንድ እንደሚያመሳስላቸው ነገርኳል። የሁለቱም ዓላማ የበላይነት ነው። ልዩነቱ ጉረኛ የበላይነትን ተንጠራርቶ ይሸመጥጣታል፣ ትሁቱ አጎንብሶ ይለቅማታል። የተገናኘነው እሷ ሶስተኛ አልበሟን ለመስራት የዝግጅት ላይ እያለች እኔ በአዲስ አበባ አመጽ ምክንያት የጋዜጠኝነት ስራዬን ስላጣሁ ምንም ይሁን ምን ስራ በምፈልግበት ወቅት ነው። ግጥም የጀመርኩት በልጅነቴ ነው። በልጅነቴ ከቁርባን መልስ እስከ አፍንጫ የተከናንቤ ወደ ቤቴ ስንደረደር የወዲያ ማዶ ሰፈር ልጆች ድንገት እንደ ጉም ከበቡ። ከቁርባን የተረፈ መክፈልት ሊጠይቁኝ ነው ብዬ ሳስብ እንካ ሰላምቲያ አልገጠምህን አሉ። እንካ ሰላምቲያ አለኝ ቤት የሚመታ ስድብ እንደ አቡነ ዘሰማያት በቃሉ ሲያጠና የሚውል ድምፀ ሰላላ ልጅ። ጨጭ ብዬ ልቀር ፈልጌ ነበር፣ ግን በእኔ መሰደብ ለመዝናናት የጎመዡ ጓደኞቹ ጨጭ ብል ሲጦም የዋለ ሆዴ ላይ እንደሚረግጡኝ ስላወቅ በምንቲ አልኩት። ባንበጣ ምን አለ ባንበጣ ካልኩ በኋላ በጣ የሚጠናቀቅ ስድብ ምን ሊሆን እንደሚችል በሐሳቤ ስመረምር አይን አውጣ ፈንጣጣ የሚሉ ስለመጡልኝ ለእኚህ ስድቦች ጫንቃዬን አሰናድጄ ስጠብቅ ድምፀ ሰላላው ልጅ ያልጠበቅኩትን ግዙፍ የብልግና ስድብ አወረደብኝ። መጋኛ እንደመታው ሰው ሁለመናዬ ተጓዟረ። ውጫጭ ጓደኞቹ እንደ ደጋን እየተቀለበሱ ሳቁብኝ። ቤቴ ገብቼ እናቴ የነገረችኝን የሰማዕቱ እስጢፋኖስን ታሪክ በማሰብ ልጽናና ሞከርኩ። ገና አይሁድ በሰማዕቱ ላይ ካዘኑበት ኮረት ይልቅ የዚያ ማዶ ሰፈር ልጆች ስድብ የሚያሞኑ አገኘሁት። የሰማዕቱን ገድል ትቼ ቤቴ የሚመታ ስድብ ሳሰላስ አደር አነጋግ ላይ ብድሬን ለመመለስ ወዲያ ማዶ ሰፈር ሄድኩ። በውቀቱ ስዩም እንቅልፍና እድሜ
ያደረሽ ውበት እንዳንቺ ነው ምንም ያልጎደለሽ ሁሉንም አሟልቶ ተፈጥሮ ያደረሽ ውበት እንዳንቺ ነው ምንም ያልጎደለሽ ሽንታቱ በትሽን ሲያረምከው ያስገርማል ታትሽ እንሶስ ላይ ሞከው የባቄላ አበባ የሚመስለው አይንሽ ከሮቅ ይማርካል እንኳን እስከ ጎን ውበት እንዳንቺ ነው የሌላው ዘበት ነው ውበት እንዳንቺ ነው የሌላው ዘበት ነው
አርማጆቻችን እስካሁን ስትከታተሉት የነበረው በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እስካሁን ለተደሰታችሁ እርግጠኛ ነን። ፕሮግራማችን አንድ ግማሽ ሰዓት ቀርቶታል። ከተላል እስክንድርና ዮናስ ምን ትላላችሁ? እንግዲህ ሰሞኑን ደሞ ስለ ታገቱት ልጆች የተላየንትን የተሰማ ነው።
በዚህ ዙራ ላይ እንግዲህ በሀገራችን ላይ እንግዲህ ባለፉት አንድ ነገር ሲከሰት አንዱ ያለፈ አንዱስ ነገር ሲከሰት አንዱ ያለፈ ነው። ነገር ግን የነዚህ የታገቱ ሴቶችና ዩኒቨርሲቲ ተማሪዎችን በተመለከተ ሌሎችንም ሰባዊነት የሚመለከታቸው ሚዲያዎችም ቢሆን ሌሎቹ መጨረሻ አንድ መፍትሄ መንግስት እንዲያገኝ መጠየቁ መቀጠል አለበት። ምክንያቱም ቤተሰቦቻቸው ዘመዶቻቸው ኢትዮጵያውም በዚህ ዙሪያ ላይ ስካውን ከመንግስት አንድ መልስ እየተጠበቀ ነው። ሰዎችም ሲቶ ያሉበት ሁኔታ ምንም የሚታወቅ ነገር ስለሌለ አሁንም እኛም የዚህ ሁኔታ መንግስት ተከታትሎ አንድ ነገር እንዲያስዝና
አንዱም በመንግስት እጅ ጋናቸው ባህር ዳር ደርሷል አየር መንገድ ያሉት ምናምን ይባላል።
እስካሁን ያው ትክክለኛ መረጃ
የለም። ሶሻል ሚዲያ ላይ ብዙ አይነት ነገር ይወራልና ትክክለኛው እንትን እንግዲህ እስካሁንም እናቀው ነገር የለም።
ትክክለኛ ነገር የለም። ኦሬዲ ከታገቱ ሰለሞን እነዚህ ተማሪዎች ወደ 80 ምናምን ገና አካባቢ ተጋጭቷል። ብዙ ጊዜም በሚዲያ ተወርቷል፣ በተለያዩ ሚዲያዎች ተወርቷል። መንግስት ላይ ጫና ትልቅ ጫና ለመፍጠርም ታስቧል። መንግስትም አንዳንዴ 12 ናቸው፣ አንዳንዴ 7 ናቸው፣ አንዳንዴ 20 ናቸው ያሉ የተለያዩ መረጃዎችን ሰጣል።
እንግዲህ እንቆቅልሽ ነው ነበር።
አዎ አስቸጋሪ ነውና ለምን እስካሁን ድረስ ምን እንዳልተባለም ራሱ ግራ ያጋባል። ከመንግስት አቅም በላይ አይደለም። መንግስት እርምጃዎች ዳሉ ብሎ እርምጃዎችን ጀምሮ ነበር አሳ ተደርጓል። እስካሁን ድረስ ግን ተማሪዎቹም አልተገኙምና ማን እንዳገታቸው
ግን አንዳንዱ የፖለቲካም
ምናልባት እሱም
ጨዋታው ነው ይባላል።
የፖለቲካም ጨዋታው ነው ያለ ምክንያት እነዚህ ሰዎች አልተያዙ። እነዚህ ተማሪዎች አቅም አለው መንግስት የምትለው አቅም የራሱ የታጠቀ ኃይል ያለው አቅም አለው። ግን አቅም ይያሉ ለምን ዝም እንዳለ ምናልባት ከሆነ ጊዜ በኋላ ወደ እርምጃ የሚገባበትና እነዚህ ወይሆስ እስካሁን ድረስ ያቆያቸው ብሎ ምናልባት ሊያሳይን የሚችልበት ምክንያት ነው እንዳልከው የፖለቲክስ ነው። ግን በልጆቹ ላይ እንደዚህ አይነት የፖለቲካ ቁጥር ማርመጮት ግን አጋቹም ዝም ባይውም ተገቢ አይደለም። ሄዶ ሄዶ ቁልቁል የሚከተው ለምን መንግስት ከባድ ችግር ይፈጠራል
የሚል እንደኔ።
አዎ ስለዚህ ሁኔታ እንትን አርቲስት ሳያት
ደምሴም መንግስት ባለስልጣኖችንም ለማናገር ሞክራ እንደነበር ማናቸውም ሴት እንደመሆኗ እንግዲህ ከዛ ከገበሬ ማህበረሰብ ወጣ ተምረው ለሀገርም ለወገንም ለቤተሰብ ትልቅ እንትን የሚጠበቅባቸው እንደ ቀልድም ዝም የሚባል አይደለም። ሰብአዊነት እንትን ያስፈልገዋልና መንግስት እንግዲህ አንድ ልባት እንዲያገኝ በዚህ ላይም ትክክለኛ መረጃ እንዲሰጥ በእኛም በኩል እንጠይቃለን። አስፈላጊውን ነገር እንዲያደርግ መንግስት ለማስተዋወቅ ያህል ነው። አመሰግናለሁ።
እንግዲህ እስቲ ሰዓት ከኢቢኤስ
ላይ ነው። ኢቢኤስ ላይ እነሱን በተመለከተ ባለፈው ሳምንት ላይ ኢቢኤስ ላይ ተናገረችዋል። እንስቲ
ብዙ ጊዜ ስፋለ የሴቶችን
ሴቶችን ሴት እንደመሆኗም
የሴቶች ጥቆራን ትንጥቅ እንደም የሴቶች አምባሳደር ምን ተብላለች ነው እስቲ ሷ ከእንትን ላይ ተናገረ
እሱን ብሰማው
እስቲ ጥሩ ነው እናሰማቸው።
እንግዲህ ሳያት ከሴቶች ጋር ሴቶች ጉዳዮች ላይ በጎ ፈቃድ አምባሳደር ሆነሽ እያገለገለሽ የተለያዩ ሐሳቦችንም የተለያዩ መድረኮች ላይም እየተጋበሽ አነቃቂ ነገሮች ጥንካሬን አርአያ የመሆንን ያው በቁንጅናውም በስራውም በምንም ከፊት ሆነሻልና የተሳተፍሽባቸው ነገሮች አሉ። ስለዚህ ሴቶች ነገር ሲነሳ ትንሽ ነገር እዚህ ላይም በይንና በተለይ አሁን ደግሞ ወቅታዊ ነገር ያወራንም የነበረው ነገር አለ ሁላችንም እያሳሰበን ከመጀመሪያም ፕሮግራማችን ላይና በጥቅሉ ሴት ሆነሽ ተማሪ ሆነሽ ልትማሪ ወጥተሽ ስሜቱ ህመም ነው እስኪ ሽር ድረስ ገና ብዙ ቁስልም ያለ ስለ ሴትነት ስለ ፈተና
ምንም ነገር ቁጭ ብሎ እንደሚወራው አይደለም። እኛም ከመናቀው ካሰብነው ውጪ ሆኖ ሂደቶች ሊኖር ይችላሉ። ግን እንደ አንድ ኢትዮጵያዊ ሴት እህት ጓደኛ ቤተሰብ ልትማሪ ወጣሽ ለውም ያልተማረ ቤተሰብ ሳያምንበት ቤት እንድትሰሪ እየፈለገ የሚያስተዳድረው ነው የማህላፊነት የሰጠው ሰው ልጆቻችሁ ማስተማር እዚህ ደረጃ ያደርስላችኋል። ልጆቻችሁ ቢማሩ አሁን የምታረጉትን የህል አዘራር መንገዱን ይቀይሩላችኋል። ህመማችሁ እንደዚህ ያርጋው ያረጋሉ ህክምና እንደዚህ ቀይራሉ ተብለሽ አው ልብሽ እየነገረሽ ልከሹ ስታቂው እንደ ማህበረሰብ የሚያስተምርሽ ቀጥሎ እንደ ዓለም አስተማር ነው። ከዛ ደግሞ እንደ ሴት ደግሞ ስታዩ አቅምን ከማጣት የበለጠ ምንም ጥቃት የለም። ሰው ጦርነት የሚወጣው ክብርሽ ሲነካ አይደል አቅምሽን ስታጭበት የተፈጠረ ነገር ከሆነ ከራስሽ ጋር አልቅሰሽ ትወጪዋለሽ። እግዚአብሔር ያመጣው ነው ወይም እምነትሽ የምታምኚበት የፈጠረሽ ያመጣው ነው ብለሽ ታያለሽ። እንደ ወላጅ ግን ከዚህ በላይ አቅም ማጣት ምን አለ? ቤትሽ ጣራሽ ሲነሳብሽ ብለሽ አስቢው። ግርግዳው በሩ ልኩ ነው በምን ቃል ይገለጻል? እኔ የከፋይ ነገር ምንም ነገር አው ዛሬ ልትሞቺ ነው ተብለሽ መሞት ይሻላል። ዛሬ ልትድኚ ነው ወይም ደግሞ ሊዳን ነው ሐኪም እየመጣ ነው። ልክ አይደለም እየተደረገ ያለው ነገር። እንደ ሀገርም እንደ ሴትም እንደ ኢትዮጵያዊም ከዚህ በለጠ ምን ይመጣል? የእውነት ብታስቢው ምን ይመጣል? በእረን ይዘሽ ሄደሽ ስለ መሳሪያ ተመረሽ እነዚህ ሴቶች ሲመጡስ ምንድነው የሚሆኑት? እሺ ምን አይነት ተሳቢ ነው የሚኖረው? ከዛ ደግሞ አንድ አካባቢ ብቻ ያለውን ስሜት ይግለጽ ሲባል እንደዚህ ሆነናል እንዴ? ያንቺ ስሜት ነን ያንተ ቤት እንኳንኳ ይሰማልን ቤት ይባላል ሁሉ። ያንቺ ህመም ለሆነ ሰው ብቻ ከሆነ እንዴት ነው የምትቀጥየው? እንደ ሀገር የህገ በላይነት አለ ተብሎ እንደሚታሰበው ሀገር የሚጠብቀኝ ሰው አለ፣ ለዚህ ነው ግብርም ከፍለው፣ ለዚህ ነው በስነ ስርዓት ማሳውቀው፣ ለዚህ ነው ባለይ መንገድ የሚሄደው ብለሽ የምትይበት ቦታ እንደ ቀላል ነገር ሲወራ ወደ ቤት መግባታችንስ በምን እርግጠኛ ነን? አሁን ያው እንደ ማንኛውም ሰው ልቀቋቸው ብሎ መናገር አልፈለኩም። ማረግ የሚገባውን ሁሉ ማረግ ፈልጋለሁ፣ ግን እንደዚህ አቅሜ እንደዚህ አይነት ስሜት እኔ እንጃ ተሰምቶኛ ያቅም። ምክንያቱም እህቴ ቤቦ ብትሆን ብልሽ አስብ እኔ ብሆን ኖሮ እና ሰው ያልገባው ችግሩ አይደለም ሁሌ የምለው ችግሩን አንዴ ትደርሽበታለሽ። ስትወጪ ግን እነዚህ ሴቶች መቼም እዛ ሄደው አንብበው አይመጡም። ምን እንደሚጠመቼም አሰልጥነዋቸው አይመጡም። ሲመጡ ምንድን ነው የሚሆነው? ምንድን ነው የምታስቢው? መጣው ቁጭ ሲሉ እኔ እንጃ ብቻ የሚመለከተው አካል እኔ መሄድ ያለብኝ ቦታ ሁሉ ይጄ የተነገሩኝ መልሶች በጣም የሚያሳፍሩ ስለሆኑ የሚመለከተው አካል ግን ማረግ የሚገባውን ቢያደርግ እላለሁ። ምክንያቱም ይሄ ቁጭ ብለን ለምንም የምታወሪው አይደለም።
ለምንም ማለት ነው
በቃ
ሰዓት የኔንም ስሜት ይወስድ።
በጣም መጣላው ነገር ቲቪ ላይ መጥቶ ማልቀስ
ቃላት የሚታጣለት ነገር ነው።
ቢኬ ሴቶቹን ስለምታያቸው ከመንደራቸው ያንን ሸሽተው ሂደው ነው ምንሽ ተጠብቀው ወጣው ትዳርን ተተሽ። ደሞ አንድ ሴት እኛ ገጠር ላይ ብዙ ፕሮጀክት ሰርተናል። የሆነች ሴት ወደ ትምህርት ቤት ስትሄድ ያካባቢ ሰው የሚያስወቁ ማይቀርሽ ሴት ናት ነው ሶ የከተማ ወንድ ካልሆነ ያካባቢ ሰው አያገባሽ። ይሄንን ሁሉ አልፈሽ መጣሽ ከጠለፋ በጊዜ ከመዳር አልፈሽ መጣሽ ተማርኩኝ ልጄ የሆነ ቦታ ደረሰችልኝ የሆነ ነገር ልታረገኝ ነው ብለሽ ወላጆቻቸውን አይተሻቸዋል? አይጮሁም? አዎ
ምን እናድርግ ነው ያሉት?
እኔ እንጃ በቃ እኔ ሁሉም ሰው ወደ ራሱ ይመለከትና ሰውኛ የሆነ መልስ ቢሰጠን ማረግም ካለብን እኮ ማረግ ያለብን ነገር ቢነገረን እላለሁኝ። የሚመለከተው አካል ማረግ ያለበትን ነገር ያርክ። እውነት ካለ የሚመለከተው አካል ቆማለው ሚል ካለ ይሄ ነው ከዚህ በኋላ ነው እንጂ
ስሜቱ በጣም ከባድ ነው። ለሴት ልጅ ፈተናው ብዙ ነው። መንገዱ ሁሉ ፈተና ነውና እንደገና ደግሞ ወደ ስኬት ተቃረብን ተማርና ወቀን ስንል ደግሞ ሌሎችም ስለዚህ ሲገጥሙ በጣም ያስከፋል። የመጨረሻ አጭር ጥያቄ ከዚህ ስሜቱ እንግዲህ ሁሉም እንደ ሃይማኖቱ የሚጸልይ የሚሆነው ሁሉ ሆኖ ሰላሙ ነገር ይምጣልን። ወንዶቹን እንተዋቸውና ሳይቴ ሴት ለሴት እንዴት እንደጋገፍ? አሁን ደግፉኝ አትሉም ይቅር እነሱን አስወጥታ እኮ ይቆዩ እስካሁን የሰሩት አለ አንክድም።
በተለያየ አጋጣሚ ከሴቶች ጋር የተያዙ ጉዳዮች ላይ ሰራው ለሴቶቹን ነው ሰብስበው የሚጠብቁኝና ችግራቸው መልሼ ለነሱ አልነግራቸውም። እንደዚህ ሆኗል እንደዚህ ተደርገናል እንደዚህ ይቅርታ አድርግልኝ። በዘመናዊነት ፌሚኒስት ወይም ሴታዊነት እንደሱ አይደለም። አሁን እኛ ገና ሰብአዊ መብቶቻችን ያልተጠበቅንበት በልተን ያልኖርንበት ገና አይውልሽ ልጆችሽ ልከሽ በሰላም እንደሚመለሱ ያላወቅሽበት ቦታ አንድ አይነት ሱሪ ልበሱ እኩል ተናገሪ ብዬ የሚለው ጋር ለመድረስ መጀመሪያ መጥረግ ያለብኝን መንገድ መጥረግ አለብኝ። አሁን የተማርኩት ነገር እንደ ሴት ማረግ ምን ችለው ነገር መደጋገፍ ነው አለመጠላለፍ። ወንዶች አይተሽ እንደሆነ ምንንም ስራ ቢጠላሉም አንዱ አንዱን ሲያወራ ስለ አንዱ ሲያወራ አትሰሚ። በጣም የሚገርመኝ ነገር ነው። ብዙ ጊዜ የሆነ ቦታ ወሬ ተነስቶ ወይ የሆነ ሰው በቲቪ ሳይሽ እሷ እኮ እንዲህ ናት ብሎ ቀድሞ የሚያወራውን ሰው ዞረሽ አይተሽ ሴት ናት። በጣም የሚያስደነግጠኝ በቃ የሆነ ቦታ ስትደርስ ከሌ እኮ አድርጎላት ነው። በየትኛውም ዓለም እውነት እንነጋገር፣ የቻለ ቤተሰቡ ያደርግለታል፣ ያልቻለ ጓደኛው የሚያውቀው ሰው ሁሉም ሰው ተደጋግፎ ነው። ቤት እንኳን ፑሊኬትሽ ለመቆም ሲሚንቶ መደረግ አለበት። ፑሊኬቱን ብቻውን አታረጊውም፣ ለነሱን ስጨርሽ ቀለሙ ከዛ ተብሎ ነው። እርስ በርሳችን አለመነጣጠቅ፣ ያንቺ ማደግ እኔን እንደ ውድቀት እንዳይታይብኝ ወይም አንቺን ለማመስገን እኔን አለመንቀፍ፣ አንቺ ልክ ነሽ ለማለት እሷ እኮ እንዲሁና ነው አንቺ እንዲሁነሽ ነው አለመባባል። እንደ ሴት ደግሞ ቦታችንን እንወቀው እንያዘው። በቃ ሁሉ ነገር እኛ ጋር ነው ያለው። አንቺ ያሳልፈሽ ያልሰጠሽውን ነገር እዚህ ያሉት ወንዶቻችን ሁሉ ሴት ያሳደገችው ነው። ሴት ልጅ ያልሆነ የለም። ሁሉም የመጡት ወንዶችም እኛ ወልደን ያሳደግናቸው ናቸው። የኛ ጓደኞች የኛ ወንድሞች ናቸው። ሰው እንደ ቤተሰብም እንደ ሌላኛው ጾታ ጋርም እርስ በርሳችን سنደጋገፍ ቢታይ መንገድ መዘጋጋቱ ቢቆም ሀሜቱ ቢቆም እሱ ብቻውን ይበቃሻል ከሆነ ሰው ስራ ሊሰጥሽ ፍልሽ ውሷ እንኳን ተቀርብ መባሉ አንቺን ከሆነ ቦታ ያስቀረሽ ነው አንቺን አንገትሽ እንድትደፊ ከመያስደርጉሽ ከአምሮሽ ስትጎይ ሰው ይጎላል አምሮሽ ይጎዳል ልክ ዛሬ ሆነ ነገር ይሆንሽ ሲመስልሽ ልክም ብትሆኚ ሰው ፊት ስታወሪ ነርቨስ ነሽ ወይ ስትቀመጪ ስሜታዊ ትሆኛለሽ እና እንደ ሴቶች መደጋገፍ ቦታ ለመነጣጠቅ ብንችል እኔ ከራሴ ጀምራለሁ ማረግም ይችላል የራሴ ነው ምንም ነገር ሲወራ አጋጃሉን ልክ የሆነ ወሬ ላይ ሲሆን ማረግም ይገባኝን መስጠትም ይገባኝን እድል በመስጠት ሁላችንም እርስ በርስ ብንደጋገፍላት
በጣም ቆንጆ መልእክት ፈልቀ ሐሳብ ነው እኛው እርስ በርሳችን እንደጋገፍ
እንደጋገፍ ፈልካኪ
እንደጋገፍ ሀሊ ያለው
አለሁ እንደጋገፍ እንግዲህ ሲመስለኝ ቤቲና ሳታጣም እየተጋገፉና
በጣም
ይሎች ማናለሽ
እንዴ ማንንም ማናለኝ አብሮ አደገ
በቃ
አስፋው እስከሚመጣ
ሳይዙ
ስለታ ማረሽ ማለት ከደው ነው ይመስል
ሳይዙ እስከሚመጣ
እንደተጋገዘ በጣም ደስ ብሎናል ሳያት በዚህ ስራ ስለተገናኘን ስለወራን ደጋግጠኛ እንግዲህ ባለሁበት ጊዜ መጠየቅ ከመፈልጋቸው ሰዎች መሃል አንዳ ነበረች ነው ደስ ብሎኛል
አዎ
እንግዲህ ደስ አለቀ ይካኛል በጣም ደስ ብሎኛል
ከጀመርኩ ገና ሁለት ሳምንታችን ነው ሳምንት ካንቺ ጋር በመራታችን ራሱ
የባለፈውን ሳምንት አይቻለሁ በጣም ነው የወደድኩት
ጓደኛዬ ደውል ሰማሽ አይደል
አዎ
አላምም ይያለች አሁን ፕሮቲን ሳስቀይ ተፈልጋ
ምን ላርግ ካስቶ መላጣ
አድማጮቻችን እስካሁን እንተከታተሉት የነበረው በስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። አሁን ሰዓታችን ወደ መገባደዱ ነው። እንግዲህ ስቱዲዮ ላይ 3 ሰዎች አለን። እስክንድር፣ ዮናስ እና መርሰን። እስቲ ስለ ዛሬው ፕሮግራማችን ትንሽ ሳማራይዝ እናርክ እስቲ።
ኦኬ። የእንግዲህ ዛሬው ፕሮግራማችን ጥሩ ነበር። በተለይ በመጨረሻ መልእክት ያስተላልፍ ነው የኢትዮጵያ ስለተገቱ ሴቶች እህቶቻችን። እንግዲህ ህዋት የጻፈውን የውሸት ድራማ እንኳን ብንመለከት እንደሱን እንደመነሻ አድርገን ብንቀበለው ብዙ ኢትዮጵያን ብዙ የሚቀበሉት አይደለም። በርግጥ እንሱን እንደመነሻ እንኳን ብናደርግ ዜጎች የመናገር፣ የመደራጀት፣ የመንቀሳቀስ በየትኛውም ቦታ ሀብት የመፍራት ህገ መንግስታዊ መብት አላቸው ይላል። እንግዲህ አንደኛ ነገሩን ከበድ የሚያደርገው አንደኛ ሴቶች ናቸው። እነዚህ ሰዎች ተማሪዎች ናቸው፣ ወጣቶች ናቸው፣ ገና ወደፊት ብዙ ታርጌት ብዙ አላማ ናቸው፣ በትምህርት ላይ ያሉ ናቸው። እንዳየነውም ሳያትም እንደተናገረችው ቤተሰብ ገና ወደፊት ተምሮ ይሄን ያድርግልኛል፣ ያስተራርስ ሁኔታው እንደዚህ ይቀይርልኛል፣ ለከምነው እንደዚህ ሰፖርት ያደርገኛል ብሎ ቤተሰብ አስቦን ልጆቹን ከትም ወደ ትምህርት ቤት የሚልከውና ይህ ባልታሰበ ሁኔታ ማነቱ የማይታወቅ ለፖለቲካል ጥቅም ተብሎ ብቻ አጋቹ መከላከል የሚገባው መንግስትም ዝምታነቱ የሚያሳዝን ነው። ይህ ነገር ሄዶ ለመንግስትም ለአጋቹም ለድራማው ለሚሰራውም አካልም
ለማንም አይጠቅምና
ለኢትዮጵያ ህዝብም አይጠቅምም፣ የሚያስተምርም ነገርም አይደለምና እነዚህ ሴቶች ብቻ አይደሉም። ሌላው እሱ አካል ቢሆን በዚህ ሁኔታ እኔ በነጻነት መንቀሳቀስ ይችላል ወይ? ዛሬ ታፈናለሁ፣ ነገ ምን ሆናለሁ ብሎ በጭንቀት የሚኖርበት ሀገር ሆናል ኢትዮጵያ ኮንሰርትና መንግስት ከቁማሩ ትቶ ትክክለኛ ፍትህና ፍርድ መስጠት አለበት ብያስባለሁ።
አሁን ጥፋተኛው መንግስት የሚሆን ወይም ሌላው ምናን አናቅ፣ ብቻ መንግስት ስለዚህ ነገር ላይ አጣርቶ የሆነ እንትን ነገር
እኔ ወደ መንግስት ማዘነብለው ለመሰለ መንግስት ትልቅ ፓወር ያለው ነው። መንግስት የማንም ወጣቴ ወርጋት ወድግ ያለ ሰው የጠልጆችን ያፈነ ምን ያለ የመደራደር ያላደርገበት የሚችል ሁኔታ የለም። መንግስት ትልቅ ኃይል ትልቅ ፓወር ያለው ነው እና ሚችላል ወደዚህ አይችልም ተውል መናገር አይችልም። ሚችላል ፓወር አለው፣ ኃይል አለው፣ ጦር አለው፣ ወታደር አለው፣ መሳሪያ አለው፣ የተደበቀም ሲስተም አለው፣ ደህንነት ሲስተም አለው፣ የት እንዳሉም ያውቃልና ምናልባት እኔ ሆን ብሎ አውቆ ለፖለቲካ ትርፍ ተብሎ ምናልባት ጊዜው ሲደርስ ወይም ደግሞ እቺ ምንም ማጠቅም ምርጫለሽ ምርጫ ሲደርስ ለእንደዚህ አይነት ፌቨራይት ሰርቻለሁ ረግ ያለው ብሎ ፋይናሊ ያንን ያሰበ ይመስለኛልና እኔ ወደ መንግስት ነው ማዘነብለው ለዛ ነው።
ለምሳሌ ስለተለያየ አመለካከት ነው ያለው ነገር ግን መንግስት እንትን ነው። እኔም ራሴ አሁን አንዳንዴ ወይ በመንግስት እላለሁ፣ አንዳንዴ ደግሞ በሌላ ኃይል እንትን እላለሁ። ማለት አሁን የሚመጡት ኢንፎርሜሽኖች ሁሉ በቃ አሁን ዞሮ ምን ሰማው ከውጭ ሶሻል ሚዲያ
ነው
እና ያምስትል እና ሰው ኮንፊውዝ ሆኗል።
ከእኔ እንደምለው ትልቅ ነገር ያው መንግስት መኖሩ የህግ በላይነትን የማስከበር ዜጎች ዩኒቨርሲቲ ብቻ አይደለም በሀገር ውስጥ በማንኛውም በኢትዮጵያ ክልል ውስጥ በነጻነት የመንቀሳቀስ መብታቸውን ማስጠበቅ የመንግስት ኃላፊነት ነው። እንደገና እንደዚህ ነገሮችም ሲከሰቱ ከፌስቡክ ከተለያየ መረጃዎችን ትክክለኛ ያልሆኑ መረጃዎችን መንግስትን ህዝብ እንዳይወናበድ ትክክለኛ መረጃዎችንም ለህዝብ የመስጠት ኃላፊነት አለበት መንግስት። ስለዚህ ያው በዛሬው ላይ እንዳየነው የተለያዩ ግለሰቦችም ተቋማትም ሚዲያዎችም በዚህ ላይ ከፍተኛ ትኩረት አድርገው ከመንግስት ላይም ተጽዕኖ በመፍጠር የነዚህን እቶቻችን የታገቱትን አንድ መፍትሄ መንግስት እንዲሰጥ መጠየቅ ነው። በመጀመሪያው ላይ የሚሰማነው ደግሞ ፕሮግራም ለማጠቃለል እንግዲህ የተለያየ ስፔሻል ጦር አለ፣ የክልሎች ጽንፈኞች እንደዚህ የተለያየ ነገር ስላለ ይሄንንም ሚዲያዎች አስተራቂ በሆነና ኢትዮጵያዊነትን ሰላም በሚያመጡ ላይ ትኩረት በመስጠት ህግና የሚዲያንም ዲሲፕሊን በመከተል እንግዲህ መልካም ነገር ሊመጣ ለሀገራችን
መከላከያ ምናውና ሞር እየተፈራ ያለው የጎበዝ አለቃ ነው ተብሎ
እነዛንም
ህግ አለቃ በያካብ ያለው ጎበዝ አለቃ
እነዛንም ስርዓት መንግስት ማስያዝ አለበት። እነዛንም እና አሁንም እነዚህ ታፈኑትም በእንደዚህ ሁኔታ ነው እቶቻችንና እነዚህ። ስለዚህ መንግስት ኃይል አለው።
በዚህ ሲከቀጠለ ምን ይፈጠራል ነው? በዚህው የጎበዝ አለቃ አንዳንዱ ዛጋ ተማሪዎችን አገታል፣ አንዳንዱ ዛጋ መንገድ ይዘጋል፣ አንዳንዱ ዚጋ ሲፈልግ ይዘርፋል፣ ሲፈልግ ሰው ይዘግዝቃል፣ ዝግዝቆም ይገላል ያርዳል ምን ይላልም። ይሄ ነገር ይከተል ይለው ወዴትኛው ነገር እንሻገራለን? የሩዋንዳን ታሪክ ማስታወስ ይቻላልና አላስፈላጊ ነው ልቀት ሊፈጠር ይችላልና መንግስት ያንዳንዱ ነገር ይችላል ከማለት በዝምታም ከማለት
እንደዚህ ጂኖሳይድ ነገር ግዴታ
ማትረፍ
ከሌላው መማር ነው ያለብናል። እስካሁን እንግዲህ በሩዋንዳም ሆነ በተለያዩ ሀገሮች እንደዚህ ጂኖሳይድ ተካሄዱበት ሀገሮች ላይ አካጀማመር ምልክቶቹ አሁን ኢትዮጵያ ውስጥ በደንብ እየታዩ ነው ያሉት።
እኔ እንደውም ለግለሰብ ከ25ኛ አመት የተከበረ ጊዜ እነዚህ የጄኖሳይድ ልቂት ጠቅላይ ሚኒስትራችን ሄደው ነበር እዛንት ላይ እንደውም እንደተመለሱ የዚህን የብሄር ፖለቲካ እና እነዚህ አይነት ልቂቶች ወደ ሀገራችን እየታየም ስለሆነ ምልክቶቹ በዚህ ላይ እርምጃ ወስዳሉ የሚል ግምት ነበር። ግን ነገሮች እየተባባሱ ሁኔታዎችም እንደምናዩ የሆኑ ሄደዋልና እንግዲህ ምን እንደሚደረግ እንግዲህናል
እንግዲህ እናዋለን ወደፊት ወነቱም ይወጣል
ይወጣልናል።
አድማጮቻችን እንግዲህ ለዛሬ የነበረን ፕሮግራም በዚህ ያጠቃለልን የዛሬውን ፕሮግራም ስናስተናግዳችሁ ነበር እኔም መርሶ እንደማገኝ
እስክንድር
ዮናስ።
ሳምንት በሌላ ፕሮግራም እስከምንዘጋጅ ድረስ
መልካም ሳምንት
መልካም ሳምንት። በዚህ ሙዚቃ እንሰናበታለን።
Oh yeah, Zalalem Bambu.